የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቱቅም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቱቅም ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
የሞራል ዝቅነታችን ጥግ በዶክተር አለማየሁ ዋሴ። እንደ አይሁድ ሰው እርቃኑን ሰቅለናል። እንደ እስጢፋኖስ በድንጋይ ቀጥቅጠን ገለናል። በዚህች አገር ያልሞከርነው ነገር የለም። እንደ ስታሊን ሰው ዘቅዝቀን ገርፈናል። እንደ ሂትለር ዘር ተኮር አጥፍተናል። እንደ ፒኖቼት ሰው አሳደናል። እንደ ጋዳፊ ነው ወይስ እንደ ሳዳም ያልሆን ነው? ሁሉንም ከዚህ ሀገር ሞክረናል። እንደ አይሁድ ሰው እርቃኑን ሰቅለናል። እንደ እስጢፋኖስ በድንጋይ ቀጥቅጠን ገለናል። በዚች ሀገር ያልሞከርነው ነገር የለም። ዝርፊያ እንኳን ቢሆን ሰው ካለው ላይ ይሰርቃል። እኛ አገሪቱ ያላትን ሰርቀናል። ዝርፊያ ነው፣ ቶርቸር ነው፣ መለያየትን ነው፣ ማፈናቀልን ነው፣ በዘር መለያየትን ነው። የትኛውን ነው ያልሞከርነው? እነዚህን ሁሉ ብንደምራቸው እንደ ፖለቲካ አስተሳሰብ ቢሆን ኖሮ ኢትዮጵያ መጥፋት የነበረባት አሁን አልነበረም። በዚች አገር እስካሁን ድረስ ክፋቱን ሁሉ አድርገናል። አሁን የቀረን ጥቃቅን ክፋቶች አሉ፣ ገና የምንጨርሳቸው። ዋና ዋናዎቹን አድርገናል። ዋና ዋና የሚባል ጅምላ መቃብር አለን። ከአንድ ቦታ ወደ ሌላ ቦታ በጨለማ መኪና ልከን ሰደናል፣ ገርፈናል። የአገሪቱን ሀብት ወደ ውጭ ልከናል። እኛ ሰይጣን በምድር ካስተማረው ክፉ ሥራ ያልሞከርነው ምን አለ? ሁሉንም አድርገናል። እንደ ሰው ከእንግዲህ በኋላ የሚቀረን በጎ ሥራ ብቻ ነው። ዶክተር አለማየሁ ዋሴ። በድጋሚ ውድ አድማጮቻችንን እንኳን ለዛሬው ቀን አደረሳችሁ እንላለን። እንግዲህ ነው የኢትዮጵያ ድምጽ ሬዲዮ ሳምንታዊ ፕሮግራሙን ጊዜውን ጠብቆ ጀምሯል። በዛሬው ፕሮግራማችን የተለያዩ የህብረተሰብ አርስቶችን እንዳስሳለን። በጣም ያልጠበቅናቸው እንግዶች ዛሬ ባየር ላይ ከኛ ጋር ይገኛሉ። ምናልባትም አድማጮች ምን አስቦ ነው ኢትዮጵያ ድምጽ ሬዲዮ ዛሬ እንዲህ አይነት ፕሮግራም ያቀረበው የምትሉበት ምክንያት ሊሆን ይችላል። ለማንኛውም በፕሮግራማችን ከአራት ሰዓት እስከ አምስት ሰዓት ባለው ጊዜ ውስጥ እነዚህን ውድ እንግዶቻችንን ባየር ላይ አቅርበን እናስተዋውቃቸዋለን። ምን እንደሆነም ያን ጊዜ ተሰሙታላችሁ። አምስት ሰዓት ላይ እንደተለመደው ሳምንታዊ ዜናችን ይቀርብና ከዛ በኋላ ባለፈው ሳምንት ቃል በገባነው መሰረት የእንጀራን ጉዳይ በተመለከተ የሆድ ነገር ሆድ ይቆርጣል ይባላል።
ያ የሆድ ነገር ሆድ ይቆርጣል። ዛሬ ሆዳችሁን እንዳይቆርጣችሁ ለማለት ነው። ይቆርጣችሁ
አለ ሐሳቡን
አላህ ሸራሽሯለን ከተለያዩ ሰዎች።
ተከክል የተወሰኑ እንጀራ ለስዊድን አካባቢ የሚያቀርቡ
እንዲሁም ተመጋቢዎች ይገባሉ። በእርግጠኝነት አብዛኛው ተመጋቢዎች አስተያየታቸውን ይሰጣሉ የሚል ግምት አለ።
ተስፋ ይኖረናል ይሰጣሉ ብለን፣ ምክንያቱም በየደወሉም እንዲነው ለምን ዝም አላችሁ ይሉናል። እኛም ይሄንን ማሰብ ልናገኛቸው ከቻልናቸው ሁለት ስቶክሆልም እና
ባካባ ግን አንዳንድ ሰዎች አሁን ምን ይላሉ ከጀሶ ይልቅ ዘመኑን ስለሱ እናወያያለን እያላችሁ በመቆየታችሁ እሱን እየቆራረጥ
ዛሬ እናቀርባለን። ሁለቱን ይዘን ቀርበናል። ቲናንና አቶ ሰለሞንን የሚባሉትን ሁለቱን ይዘን እንቀርባለን። ከዜና በኋላ እንግዲህ አድማጮቻችን ስለ እንጀራው ያላችሁን እነሱ ያው አከፋፋዮች ስለሆኑ እነሱም ያለውን ሁኔታ ይነግሩናል የነሱም ያውቁትን። ምክንያቱም አንዳንድ ጊዜ አንዳንድ ወሬዎች ሁለት ሳንቲም ገጽታ አላቸው። እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል። ገበያቸውን ለማዘጋጅ የሚደረግ ነገር ሊኖር ይችላል። ይሄን ሁሉ እኛ ምንድነው ማድረግ
ያለብን? የሰው ልጅ ሰዎች መረጃ በተለይ ኔጌቲቭ መረጃዎች በፍጥነት ይደርሳሉ። ወዲያው ደግሞ አደጋው ወደ ትርጉም ከመሄዳችን በፊት በዚህ በሬዲዮ እስቲ ሰዎች ከመተርጎማቸው በፊት እስቲ ከፈራሱ አፍ ነው ይባላል
በትክክል በቀጥታ እንሰማቸዋለን እና ተከታተሉን። እንግዲህ አስተያየት፣ መልእክት፣ ጥያቄዎች ካላችሁ በስልክ ቁጥራችን 0819100 ላኩልን፣ ደውሉልን። ያለንን እናካፍላለን ዕውቀታችንን፣ የሌለንን ደግሞ ከየአካባቢው ሸማምተን ለማምነን ቧግተን። ወሎዬ መቧገት ምን ሆነ ታውቃለህ? መቧገት በወሎ አማርኛ መለመን ማለት ነው። ቧጋች መቧገት እና እናቀርባለን። የተቻለንን ለማድረግ እንሞክራለን የእናንተን የአድማጮቻችንን ጥያቄ ለመመለስ። እንግዲህ ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል። እዚህ ስቱዲዮ ውስጥ እኔ አህመድ
ቢኒያም
እና የስቱዲዮ የቴክኒሻን ኃላፊያችን
አቶ መርሶ እንደማገኝ
ይገኛሉ። መልካም የሰንበት ቆይታ ይሁንላችሁ። ከዛ በፊት ግን የኢትዮጵያ ድምጽ ሬዲዮ ውድ ወገኖቹን ወጣት ኢትዮጵያውያንን በዚህ በምንድነው እሱ ጊምናዚየም የጨረሰው ስቱደንት ለወሰዳችሁ በሙሉ
ሃይ ስኩል ለጨረሱ ማለት
ሃይ ስኩል ለጨረሳችሁ በሙሉ ኢትዮጵያን ወገኖቻችንና ሌሎችም የዚህ ሬዲዮ ተከታታዮች ሆናችሁ ወገኖቻችን እንኳን ደስ ያላችሁ እያልን ደስታችንን እቺን ሙዚቃ ለእናንተ በመጋበዝ
ይህን ሳምንት እቺ ሁለት ሳምንት የመጨረሻ ቀን ስለሆነች የተማሪዎች
ለተማሪዎች
የመጨረሻ እንትን ስለሆነች ልዩ ሳምንት ስለሆነ ልዩ የሚለውን ሙዚቃ
እናሰማቸዋለን። ግን ትንሽ የሚቅር የሚለኝ ለምንድን ነው ኢትዮጵያኖች ሰብሰብ ብለን አንድ ላይ ለሁሉም የኢትዮጵያ ወጣት ልጆች እማናከብርላቸው? ይሄን ነገር የኢትዮጵያ ድምጽ ሬዲዮ ከዚህ በፊት ሀሳቡን አቅርቦ ነበር፣ ግን ምንም ሪአክሽንም ሆነ ካውንተር ሪአክሽን አላየውም። ኤኒዌይ እንኳን ደስ ያላችሁ። በጣም ነው ደስ ያለን። እንኳን ደስ ያላችሁ። ሰርግ መሄድ ደስ ይላል። ሰርግ መሄድ አስደሳች ስለሆነ ብዙ ሰዎች ሰርግ መሄድ ይወዳሉ። በሰርጋቸው ለት ሙሽሮቹ በጣም አምሮባቸው እንመለከታለን። ከዚህም በላይ ፊታቸው በደስታ ያበራል። የዚህን ቀን ለት የተደሰቱበት ቀን የሚያክል የለም። የወደፊቱ ጊዜም ብሩህ ሆኖ ይታያቸዋል። ጋብቻ መልካም ነው፣ ምኝታውም ንጹህ ነው እንዲለው መጽሐፉ። ይሁንና በዛሬው ጊዜ ጋብቻ ከብዙ አቅጣጫ ሲታይ የጸናና ዘለቄታዊ የመሆኑ ጉዳይ ለብዙ ውይይት የሚጋብዝ ነው። አዲስ ለተጋቡ ሙሽሮች መልካም ሁሉ ብንመኝላቸውም ይህ ትዳር ደስታ የሰፈነበትና ዘለቄታ ያለው ይሆን ብለን የምናስብበትም ጊዜ አለ። ትዳር እንደ ጅማሮ ያማረ የጣፈጠና ዘለቄታዊ ይሆን ዘንድ ትልቅ ጥበብ መቻቻልና ፍጹም መፈቃቀድ የሚሉት ሐሳቦች የማዕዘን ድንጋይ ናቸው ብለን እናምናለን። መቼም ዛሬ ስለ ጋብቻ አንስተን ይህን ማለታችን አግርሞት ሳይጭርባችሁ እንደማይቀርና ዛሬ ደግሞ የኢትዮጵያ ድምጽ ሬዲዮ ምን አስቦ ነው ማለታችሁ አይቀርም። ልክ ነው። ስለ ትዳር አንስተን ማውጋታችን በዚህ የአብሮነት ህይወት ዙሪያ ሰሞኑን በአካባቢያችን ላይንም ለጆሮም ደስ የሚያሰኝ ጉዳይ ላይ ተገኝተን ለአድማጭም ለትውልድም ትምህርት ሰጪ ሆኖ ስላገኘነው ልናካፍላችሁ ስለወደድን ነው። ባለፈው ሳምንት እዚህ ስዊድን ሀገር የልጅ ልጃቸውን የጂምናዚየም ትምህርት ምርቃት ለመታደም ከኢትዮጵያ ድረስ ወደ ስቶክሆልም የመጡ እንግዶች በዝግጅቱ ላይ ድምቀትና ሞገስ ሆነው ታይተው ነበር። ታዲያ ነገሩ ሁሉ የበለጠ ያማረው ይህ ምርቃት በእነዚህ የድሜ ባልጸጋዎች 50ኛ ዓመት የአብሮነት የጋብቻ የመተሳሰብና የመደጋገፍ ዓመታቸው ከልጅ ልጃቸው ደስታ ጋር ተገጣጥሞና የቤተ ዘመድና ወዳጅ ታዳሚን ያስደሰተ የእምማኑ የጋብቻ በዓል ሆኖ ድርብ ዝግጅት በመሆኑና እኛም በዚህ ዝግጅት ላይ መገኘት መቻላችን ነው።
በዓለማችን ውስጥ ነገሮች ሁሉ በጊዜ ቆይታ የሚገኙ ናቸው። ረጅም እድሜና ፍቅር ደግሞ ከስጦታዎች ሁሉ በላይ ነው። የሚወዱትን አግብተው
በፍቅር ለአምሳ ዓመታት ማሳለፍ እድለኝነት ነው። የልጅ ልጆችን ወግ ማድረግ እንዲሁም ምርቃት ማየት የብዙ ሰዎች ምኞት፣ የጥቂቶች ስኬት ነው። እንኳን ለዚህ ቀንና ስኬት በሰላም አበቃችሁ ማለት ይወዳል የኢትዮጵያ ድምጽ ሬዲዮ።
ታዲያ እኒህ አስተዋይ ጥንዶች ይህን ያህል ዓመት ተቻችሎ በፍቅር መዝለቅ ያስቻላቸው ሰለሞናዊ ጥበብና ልምድ የዋዛ አይደለምና ለአድማጭ እንዲያካፍሉልን በትህትና በጠየቅናቸው ጊዜ መልካም ፈቃዳቸው በመሆኑ ዛሬ በስልክ ይዘንላችሁ ቀርበናል። አድማጮቻችን እኚህ ከላይ በተቻለ መጠን በስላይ ድርሰት ልንገልጽላችሁ የሞከርነው እንግዶቻችን አቶ አካሉ መንገሻና ወይዘሮ እቴነሽ ገብረ መድህን ይባላሉ። አሁን ተስፋ አረጋለሁ ከኔ ጋራ ባየር ላይ በስልክ ይገኛሉ ብዬ ተስፋ አረጋለሁ። ጠና ያስጥልኝ አቶ አካሉ፣ ጠና ያስጥልኝ ወይዘሮ እቴነሽ፣ ከኔ ጋር ናችሁ? በጣም ቆንጆ። ወይዘሮ እቴነሽም ከጎኖ አሉ። እንግዲህ 50 አመት ከጎኖ ነበሩ፣ አሁንም ይኖራሉ ብዬ ተስፋ አረጋለሁ። አቤት አረ ጠና አስልኝ እኔም ቤት
እንደምን ደህና ነው ያታመት?
ደህና ነው?
ደህና እግዚአብሔር ይመስገን።
እንግዲህ እናንተን ይሄን ደስ የሚል 50 አመት በትዳር ላይ በፍቅር ባንድነት መኖር ቀላል አይደለም። እንኳን 50 አመት አንድ አመትም መኖር የሚያቀጥበት ጊዜ እየደረስን ነውና እስቲ እንደው እንዴት ነው ይሄ ሚስጥር መኖር አለበት? እቺን ሚስጥር ለአድማጮቻችን ብትነግሩልን ለ50 አመት በጋራ በፍቅር ባንድነት ወደ ኋላ ላይ እንመጣበታለን። እነዚህ ብዙ ያፈራችኋቸው እንቁ የሆኑ ልጆች አሏችሁ፣ ወደዛን እንመጣለን። ግን 50 አመት የቆያችሁበትን ሚስጥሩን ብታካፍሉልን ለአድማጮቻችን ይጠቅማል ለሁላችንም።
50 አመት የቆየንበት ዳራችን እንደማን ምን ሳይሆን እንደና ለኔ አባቴም እናቴም ወንድሜም ሁሉ ነገሬ ነው። እና ያው ስናገረውም ይሰማኛል፣ ሲናገረኝም እሰማለሁ። እኔ አልሰለኝም ሳለኔ የለውም።
ስለዚህ መደማመጥ በጣም አስፈላጊ ነው የሚሉት።
መደማመጣለን በልጆቻችን፣ አንዳችን ብንቆጣን ለማል አንገባም። ልጆቻችንም እኩል ጋራ ተነጋግረን መክረን አስተምረን ጎንበስ ቀና ብለን ያሳደግናቸው መቼም በእኛ በኢትዮጵያ ኑሮ።
የልጆቻችን ሁኔታ ወደሚቀጥሉት ጥያቄዎች ላይ መጣበታለሁ። ብዙ ስለምናያቸው እዚህ ስቶኮልም አካባቢ አትሊስት እኔ በማቀው አካባቢ የተለየ ዝናና ስም ነው ያላችሁ። እስቲ አቶ አካሉን አንድ ሚስጥር ልጠይቃቸው እስቲ። አቶ አካሉ
አላው
ጌታ እስቲንዶው
አላው አካሉ
እስቲንዶው አንድ ሚስጥር ይንገሩን። ሚስተር እንኳን አይደለም ምናልባት እንደው ቢያካፍሉ። እንዴት ነበር መጀመሪያ ስትተዋወቁ? ከዛሬ 50 አመት በፊት እንዴት ነበር የተዋወቃችሁት? ከዚህ ሎታ
ሰማዳው ግራቬሰለን አንተ ፕሮግራም ስላዘጋጀህልን አመሰግናለን። እኛ እንግዲህ እግዚአብሔር ፈቅዶ ይሄንን ረጅም አመት ማንም ሰው ማላችን የሚያስገባ ነገር ሳይኖረን አንዳችን አንዳችን እያረምን ለልጆቻችንም አርአያ ለመሆን ሞክረን እዚህ ደርሰናል። እግዚአብሔር እናመሰግናለን። ጥሩ ዘመን የምንተሳሰብበት ዘመን ለማያሳለፍ ነው። ይህንንም መተሳሰብ ልጆቻችን እንዲወርሱት መክረን እንግዲህ እንዳየኸው የልጆቹን ለማየት አብቅቶናል። እግዚአብሔር እናመሰግናለን።
መታደል ነው። ግን እስቲ እንደው ለመጀመሪያ እናንተ ስትተዋወቁ እንዴት ነው የተዋወቃችሁት?
የተዋወቅነው እኔ ከውጭ ሀገር መጥቼ ለሸለቆ እየሰራሁ እያለ አንድ ጓደኛዬ ከእኔ ጋር የሚሰራ እሱ ደግሞ ባለቤቱ ያው ኮሜርሻል ትምህርት ቤት ትማር ነበረ ከባለቤቴ ጋራ። ሁለቱም የኔን ማግባት ይጓጓሉና ቆዩ ጊዜው አይደለም የመስክ ስራም ውስጥ ስላለው ትንሽ ጊዜ ልስጠው እያልኩ ከዛ ቀኑ ሲደርስ እግዚአብሔር ሲፈቅድ ከጓደኞቿ መካከል መኪና መለየል መንገድ ዳር ቆመን እነሱ ለረፍት ሲወጡ በምልክት ታሳየኛለች እና ይችኛዋን ትላለች። አይ ይችን ቀይሟን ጸጉሯ በጣም ረጅም ነበር ያን ጊዜ ጸጉሯ ረጅሟን ስላት እሺ ያለች እና በዚህ ተስማማ ምሷና ኔ እዛ በኋላ ሌላ ቀን ለምሳ እንዲሁ ለምሳ ስንቃበዝ ያን ጓደኛ ጋር ስንወጣ እሷንም ጨምረው ይዛት ትመጣለች። እንዲሁ እንተያያለን። እንግዲህ እግዚአብሔር የፈቀደው ነገር ስለሆነ በዛ መካከል እዚህ የሚያደርስ ደረጃ ድረስ ደረስን። እግዚአብሔር ይመስገን።
እውነት ነው። ፈጣሪ ይመስገን። እውነት ነው። ያን ጊዜ ግን ትንሽ ድንጋጤ፣ ፍርሃት በልቡ አላደረም ነበር ሲያዩዋቸው? ምን ትለኝ ይሆን? እሺ ትለኝ ይሆን? እምቢ ትለኝ ይሆን የሚለው ነገር ነበር ልቦት ውስጥ? ሃሎ ሃሎ
አንዴ ቆይ አንዴ እንግዲህ አንድ አዲስ ነገር ሲመጣ ሁለት ልብ ነው ቶሎ አንዱም ፍርሃት አለ እንዴት ተብሎ ነው ጋብቻ የሚጠየቀው የሚለውም ፍርሃት ነበረ በሌላ ወገን ደግሞ ትንሽ በኩሩነት ውጤት ስለነበረች ለእኔም ራሴን ከፍ ለማድረግ ሞክር እንዲሁ ስንል እንዲሁ ስንል እግዚአብሔር ቸር ፈቃድ ሆኖ በኋላ ጊዜ እንግዲህ ጓደኛችን ካስተዋወቀችን በኋላ በግል እየተጫወትን በግል እየተመካከርን እነሱ የመጨረሻ የትምህርት አመት ላይ ነበሩና ትምህርታቸውን ሲያጠናቀቁ እየጠበቅን እግዚአብሔር ሲል ትምህርቱ ከተጠናቀቀ በኋላ እንግዲህ ጋብቻ ሀሳባችንን ወስነን ነበርና በዛም መካከል ጋብቻችንን ለመመስረት ቻለን።
አቶ አካሉ ብዙ በሀገሪቱን በተለያዩ ሙያዎች በተለይ በሰለጠኑበት በተማሩበት ሙያ አገልግለዋል። በተለያዩ ሀገሮችም ስልጠና ሄደው ትምህርት በዩኒቨርሲቲ ተምረዋል በውሃ ልማት ወዘተ። እስቲ ስለ ፕሮፌሽናል ላይፎ አጠራርገው ይግለጹልኝ ጌታ።
አዲስ አበባ አለም ገና ወረዳ የሚባል አካባቢ ነው የተወለድኩት። እናቴ ወንድም የሆኑ ሰው አዲስ አበባ ይኖሩ ነበር። ከዛ ነው ያለ አዲስ አበባ በልጅነት ያመጡኝና አዲስ አበባ አንደኛ ደረጃ ትምህርት ቤት በየነ መረብ ገባሁኝ። እዛ ቀጥሎ ሁለተኛ ደረጃ ትምህርት ቤት ተግባራዊ ገባሁኝና በኤሌክትሪሲቲ ሙያ ነው መጀመሪያ የሰለጠንኩት። ያንን እንዳጠናቀቅን ወደ መጨረሻ ያለ በተርም ነበር አንደኛ ተርም ሁለተኛ ተርም ሶስተኛ ተርም ይባላል። በሶስተኛው ተርም ጊዜ የአባይ ጥናት ወጣቶች ይፈለጉ ስለነበር የትምህርት ቤቱ እየዞሩ የሚመርጧቸው ልጆች ፈተና እየሰጡ መለምሉ ነበረና በዛን ጊዜ ብዙ መሀንዲሶችም አልነበሩ። አንድ ሁለት መሀንዲሶች ነበሩ በዛ በውሃ ልማት ሙያ ውስጥ። እና እንግዲህ በአንደኛ አይነት ሀይ ስኩል የጨረሱ ልጆች እያሰባሰቡ ያስተምሩ ነበር። እና በዛም መካከል የአሜሪካን ጂኦሎጂካል ሰርቬ የሚባል የአሜሪካን ጂኦሎጂካል ሰርቬ መስሪያ ቤት ነው እሱ ነበረ ይህንን ጥናት ኃላፊነት የወሰደው። እኛ ነዛ ማመመሉ በፈተናው ፈተኑ። ብዙ ተማሪዎች ፈተኑ። ሁለት ሶስት ጊዜ ተፈተን ሁለቱም ሶስቱንም ፈተና ጊዜ አለፍንና እዛ ተቀጠሙ። የመጨረሻውን ተርም የሀይ ስኩልን የመጨረሻውን ተርም አካዳሚክ ትምህርቱን ግማሽ ቀን አካዳሚ ይህንን ደግሞ አሜሪካኖቹ የሚሰጡትን የውሃና የአየር ጥናት ስልጠና ይሰጡ ነበርና ግማሹን ቀን እዚህ ግማሹን ቀን ትምህርት ቤት እየተመላለስ እየተማርን ያን ስራችንን ተለማመድን። እሱን ስራውን እንደተለማመድን ቡድኖች በየቦታው የተመደቡ ነበሩና እኔ ከቅርብ አለቃው ከአሜሪካኑ ጋር እንዳጋጣሚ ተመድቤ ከእሱ ጋር ሰራ ነበረና ለእነዚህ ሁሉ ቡድኖች እንደ ኃላፊ ሆኜ ሳሰራ ቆይሁኝ። በዛም መካከል እነሱ ሪኮመንዴሽንም ስለነበረኝ ያንን ሪኮመንዴሽን ተቀብዬ ኃላፊነቱን ይዤ ስሰራ ቆየ። በኋላ የጀርመን ሀገር ስኮላርሽፕ ተገኘና ቅድሚያ ለእኔና ለአንድ ለሁለት ጓደኞቼ በፈርግ እድሉ ተሰጠን ጀርመን ሀገር ሄደ። ከዛ ጀርመን ሀገር ተምሬ እንደተመለስኩኝ መንግስት አሁን ጊዜ የሚመለሱትን ተማሪዎች መንግስት ነበር የመስሪያ ቤቱ መድቦ እኔ ያጠናሁት የውሃ ጥናት ስለሆነ ያው ሸለቆ ጥናት ደግሞ በዛን ጊዜ ተጀምሮ ስለነበረ ለዛ ለፈረንሳይ ኩባንያ ነበረ የጥናቱ ኃላፊነቱን የወሰደው ከእሱ ጋራ ከእነሱ ጋራ እንደ ተባባሪ ሃይድሮሎጂስት ይባላል። እዚህ ውሃ ጥናት የምድር ላይ ከርሰ ምድርና የምድር ላይ ውሃ ጥናት ለእሱ ስራ እዛ ተባባሪ ሃይድሮሎጂስት ሆኜ ስሰራ ቆየሁኝ። ያንን እዛ ቆይተን ስራውን ከጥናቱ ካለቀ በኋላ ወደ ፈረንሳይ ሀገር ተልከን ጥናቱን እዛ የመጨረሻ ሪፖርት ማድረግ ያዘ። ያን ሪፖርት እያደረግን እያለ አሁን ኩባንያ የሃይድሮሊክ ኩባንያ ሆና ከግሮኖብል ዩኒቨርሲቲ ጋር ግንኙነት ስላለው እኔም ደግሞ ቀደም ብዬ ከነሱ ጋር መሳተፍ ስለነበረ እዛ ሁለቱንም ስራ ያ ሪፖርቱንም እየሰራ ለራሴም የሚሆነኝን ጥናት እያጠናሁ እዛ ትምህርቱን አጠናቀቅኩ። ከዛ ተመልሼ ወደ ኢትዮጵያ መጥቼ ነው ከባለቤቴ ጋራ ተገናኘ ነው ከፈረንሳይ ሀገር ከተመለስኩ በኋላ ነው። እዚህ ከፈረንሳይ ሀገር ተመልሼ እንደመጣሁ ጊዜ በዲቪዥን ደረጃ ነበረ እና አሸለቆ ባለስልጣን የውሃ ጥናቱ ክፍል እዛ የውሃ ጥናቱ ክፍል ኃላፊ ሆኜ አንድ ለሰባት ስምንት አመት እዛ አገለገልኩኝ። ከዛ በኋላ ደግሞ እሱን እንዳጠናቀቅኩ እየሰፈራሁ እያለ እንትን ለማነሱ ወዲኮ እዛ እያጠናቀቅን እያለ ይሄን የሃይድሮሎጂው ክፍል ለሌላ ሰው አስተላለፍኩና እኔ አንድ የውሃ መብት ፕሮጀክት የሚባል ተቋቋመ። የእሱ ፕሮጀክት ኃላፊ ሆንኩኝ እና እዛ ሽልቆ እሱን እየሰራ ቆየሁኝ። ከዛ ቀጥሎ እንዲሁ መስሪያ ቤቶች እየተለዋወጡ የሸለቆች ባለስልጣን ሆነ። ከሸለቆ ባለስልጣን የሸለቆች ባለስልጣን ተባለ እና ስፌሩ ሰፋ አለ። መላ የኢትዮጵያ ሸለቆች ጥናት ልማት ባለስልጣን ተቋቁሞ ነበረ እና ይህ የእኔ ክፍል የውሃ መፍት ኢሪጌሽን እና የሃይድሮፓወር ውሃ አከፋፈል አጠቃቀም የዛ መብት ጠባቂ ኃላፊ ሆኜ እዛ ቆየሁኝ። እዛ ከቆየው በኋላ እንደገና በኢጣሊያን ሀገር በፓሪጅ ዩኒቨርሲቲ ለመላ አፍሪካ ዩኒቨርሲቲ ባለሙያዎች እና የውሃ ባለሙያዎች አንድ ትምህርት አዘጋጅቶ ፓሪጅ ዩኒቨርሲቲ የሚባል እዛ ተምሬ አጠናቅቄያለሁ። ይሄ ሁሉ ልጆች ከወለድኩ በኋላ ነው።
አቶ አካሉ አሁን ሲናገሩ የአባይ ጥናት ያሉ መስሎ የነበረና በዛ ጊዜ በኔ ግምት እንግዲህ በኃይለ ሥላሴ ጊዜ መሰለኝ የአባይ ስለ አባይ ይጠና ነበር። እኔ እኛ እንግዲህ የሚነገረን እንደውም ያሁኑ ነፍሳቸውን ይማርና አቶ መለስ ዜናዊ አባይን የደፈሩ ይባል ነበር ማንንም ሳይደፍረው ኖሮ። እናንተ በዚያን ጊዜ ስለ አባይ ታወሩ ነበር?
የአባይ ጥናት በዛን ጊዜ ይካሄድ የነበረው በስራ ሚኒስቴር ስር የሆነ ባለስልጣን ነበረ። እሱ ነው ይሄንን ስራ ያካሄደ የነበረው። የአሜሪካኖቹም የሰሩ የነበረው በዚህ ባለስልጣን ውስጥ ለስራና ማገናኛ ሚኒስቴር የሚባል ነበር። በዛ ዘመን ለእሱ ተጠሪ ሆኖ ነበር የሚሰራ። በዚህ ጊዜ እንግዲህ እንዳልኩ በሸለቆ ውስጥ ዋናው አባይ አለ፣ የእሱ ተፋሰሶች አሉ። ብዙ ወጣቶች በየቦታው ተመድበው በተሰጠው ስልጠና መሰረት ውሃውን እያለኩ የአየሩን ሁኔታን እያጠኑ ሪፖርት ያደርጋሉ። በዛን ጊዜ ኢትዮጵያ ብዙም የመኪና መንገድ እንደልብ አልነበረም። ብዙ ቦታ የሚካሄደው በጣም ሩቅ ለሆነ ቦታ በሄሊኮፕተር ነበረ ባለሙያዎች ያርፉበት የደርሱ ስራ ቦታ። አለበዛ ትላልቅ ዩኒቨርስ የሚባል መኪና አለ ትልቅ ነው። በሱ ጫካውን ጉድዋው ምኑን የሻገር ጥሩ ዘመን ነበር። በጥሩ ሁኔታ ላሳለፍ ያ ዛሬ አባ የሚገደምበት ቦታ መጀመሪያ እኔና አንድ አሜሪካዊ በኃላፊው አሜሪካዊ ነገራችን ውሃ እዛች ቦታ ያጠናናት እና አሁን ሆና ስሰፋ ለእኔ ትልቅ ደስታ ይሰማኛል።
አቶ አካሉ በአሁኑ ጊዜ ጡረታ ላይ ነዎት ባለሳሳትና እቺን አጠር አድርገው ወደ እናታችሁ ወደ ወይዘሮ ቴነሽ ከመመለሴ በፊት አጠር አድርገው ምን አይነት ጊዜዎትን እንዴት ነው የሚያሳልፉት? ቴኒስ ይጫወታሉ የሚል ሰምቻለሁ። ቴኒስ ይጫወታሉ የሚል ሰምቻለሁ።
አሁን ጡረታ ሆኜ ያለው ከጡረታ በፊት ከጡረታ በኋላ ኮንሰልተንሲ ስራ ብዙ ስራ ነበር። አሁን ግን ትርፍ ጊዜ የማሳልፈው ቴኒስ እጫወታለሁ፣ ቦሊንግ እጫወታለሁ፣ ቼዝ እጫወታለሁ፣ አነባለሁ፣ እጽፋለሁ። አንዳንድ ጊዜ አንዳንድ ኮሎም ላይ እንደው ብዙ ሚጥቀም የማይጠቅሙም የራሴን ሀሳቦች ሪፖርት ኦፍ ጋዜጣ ላይ አንዳንድ ኮሎሞች ጽፋለሁ እና ማንበብ በጣም ወዳለሁ። ልጆቼ ከዚህም ከአሜሪካንም መጽሐፍ ይልኩልኛል። በደንብ ቁጭ ብዬ አነባለሁ። ወንድሜ እንዳየህም አሁን የሰማንያ አመት ሰው ነኝ። ራሴ አልመስልም። ከጎረምሳ ጋራ ሁለት ሰዓት ቴኒስ ሮጬ እጫወታለሁ። እግዚአብሔር ይመስገን።
በጣም አሪፍ ነው። በጣም አሪፍ ነው። እስቲ ወደ ወይዘሮ ቴነሽ ይውሰዱኝና እሳቸውን ትንሽ ላውራቸው።
በጣም አሪፍ። ይቅርታ።
እሺ።
ቤት ስገባ ደግሞ እኔ ትንሽ ቀልድ፣ እሷም ትንሽ ኮስተር ስለምትል እንዲሁ የተሳሳቀን እናሳልፋለን።
በጣም አሪፍ የኑሮ ዘዴ ነው እሱ ነገር። ምክንያቱም ቤተሰብ ውስጥም መሳሳቅ በጣም አስፈላጊ በመሆኑ ያንን ማድረጎ በጣም ጥሩ ነው። ወይዘሮ ቴሌሽን እስቲ ያገናኙኝ።
እሺ፣ ቀርብ ያለ
የኔ እናት ስለ እርስዎ የሰማሁት የእንትን ትንሽ ነገር ስጠይቅ የተነገረኝ አትክልት አካባቢዎትን እና ከግቢ ውጪ በአትክልት በማሰልጠን በማስዋብ ለክፍለ ከተማ ባራአያነት ተሸልመዋል የሚል ሰምቻለሁ። እስቲ በዚች ጀምሩልኝና ምንድን ነው እንዴት ነው የሆነ ይሄ ነገር?
ቦታ እንደዚሁ እንትን ከግቢያችን ውጪ ሆነውን ቀበሌው ይሄንን ቦታ አጥራችሁ አስተካክሉ ተብሎ ለብዙ ሰዎች እንደ ትእዛዝም ሰጡን።
እነማን ናቸው ትእዛዝ የሚሰጧችሁ?
ቀበሌዎቹ።
ኦኬ።
የእኛ ቀበሌዎቹ።
እሺ።
በኋላ ያን ቦታ እኔ አልምቼ አረንጓዴ አድርጌ ግቢው ነኝ። እርግጥ ግቢው ውስጥ ንጹህ ግቢና አረንጓዴ ነው። የኔ ግቢ በአትክልት የተዋበ ነው። አሁን ከአጥር ውጭ ያለውን ደግሞ እንደዛ አርጌ አስተካክዬ በደንብ አጥሬ ገንብቼ ሰርቼ ሲያይ ክፍለ ከተማው እየዞረ ያይ ነበር። የቀበሌው ክፍለ ከተማ
ይገመግማችሁ ነበር? ይገመግማችሁ ነበር ስራችሁን?
አዎ፣ የቦሌ ክፍለ ከተማ ዞሮ ሲያይ ከዛ ከነበር ነው ወደ 20 ምናምን ቤቶች የኔ ቤት ብቻ ነበር ልዩ።
ኦኬ።
እዛ ምክንያት እና ጎረቤቴ ደግሞ ያለው የኔን አይቶ እንደዚሁ እያደረገ ነበር። ሁለታችንን የትራንስፖርት ሄጃ ፍራንክ እና ዲፕሎም አካባቢን በማስዋብ ብሎ ክፍለ ከተማው ስጦታ ሰጥቶናል አርያ ብሎ።
ወይዘሮ ቴነሽ።
አቤት።
አንደኛ ማን ነው? ሴንት ሜሪ ኮሜርስ እና ሴንት ሜሪ ተምረዋል አዳሪ ትምህርት ቤት አዲስ አበባ ዩኒቨርሲቲ አገልግለዋል። እስቲ እንደው አጠር አድርገው እንዴት ነበረ በሴንት ሜሪ አዳሪ ትምህርት ቤት በነበሩበት ጊዜ እንዴት ነበር ህይወት? እንዴት ነበር በአዳሪ ትምህርት ቤት የሴቶች አዳሪ ትምህርት ቤት
አባሪ ትምህርት ቤታችን በጣም ጥሩ ነው።
እንዴት ነበር የምታሳልፉት?
በሳምንት ቀን ነው የምንወጣው።
ኦኬ።
አስደኛን ሳምንት ቤት ነው እዛው ነው የምንከርመው። ያን ጊዜ ትምህርት ይሰጠናል። ግድግዳ ማጽዳት፣ ይሄ መዋኛውን፣ ገላ መታጠቢያውን የካቶሊክ ትምህርት ቤት ነው። እና ስራ ያስተምሩናል፣ ጥልፍ ያስተምሩናል። ተሰባስበን ደግሞም አንዱን ሳምንት ይሄን አድርገን ቢሆን አንደኛውን ሳምንት በሌላው ጊዜ እንጦጦ ጋራ ድረስ ይሆን አውጥተው አንሸራሽሮ ይመልሱናል። እና ልዩ ፍቅር ያለበት ቦታ ነበረ።
አብራችሁ በምታሳልፉበት ጊዜ እንዴት ነበረ? ትግባቡ ነበር? ተማሪዎቹ በሙሉ ሴቶች ናችሁ? ትግባቡ ነበር?
በጣም እንግባባለን። በጣም በጣም እጅግ በጣም በእኛ ጊዜ እንዲያውም አንድ ወንድ ሴት ነኝ ብሎ ከእኛ ጋር ይማር ነበር።
ጭራሽ
ጭራሽ በእውነት
ማለት ከምን የተነሳ ነው? ከምን የተነሳ
እኔ እንጃ። በምን ችግረኛ ናት ተብሎ ነው የገባችው ልጅቷ። ፋይናሊ ትታመምና ሆስፒታል ስትሄድ ወንዱ ነው ተገኘ።
ይሄ በጣም አሪፍ ታሪክ ነው።
ምርቱ ጥሩ ስለሆነ፣ ግብረ ገብ ስለሆነ፣ ስነ ስርዓት ያለበት ቦታ ስለሆነ ማናችንንም እንትን ሳትለን እንዲሁ ብቻ ዲስከስትድ ዘብብ ከዚህ ትለናለች እንጂ ሌላ ነገር አትለንም። እና የፍቅር ቤት አንድም ሰው ማን ማን መሆኑ ሳይታወቅ ከወንድም ጋር ሆነን ተምረናል ለማለት ያህል ነው። የወንድ አስተማሪ ደግሞ አንድ ብቻ ነበረን፣ ይሄ ሰው አስተማሪ።
በነገራችን ላይ ቅድስት ማርያ እኔ በነበርኩበት ጊዜ ሴንት ሜሪስ እኔ ሰፈር አካባቢ ነበር። ወደ ድሮ መስመር መንገድ የሚባለው መንገድ ነበረ።
መስመር መንገድ?
አዎ። አሁን እንዘ ይኖር አላውቅም፣ ግን አዳሪ
እዛው
ነው። ኦኬ ኦኬ።
ተሰፋ ይባላሉ። እኛ ግን አንድ ወንድ ስለሆነ የሚመጣልን ቲቸር ወንዱ ብለን ነው የምንጠራቸው።
ቲቸር በጣም አሪፍ ስም ነው ያወጣት። ቲቸር ወንዱ
በስማቸው እንኳን አንጠራም። እና የፍቅር ቤት ልዩ የሆነ የስነ ስርዓት ቤት፣ የጸሎት ቤት፣ ስንነሳ፣ ስንበላ፣ ስንጠጣ እንደዛ ሆነ የሚያሳልፍ ነው።
ወይዘሮ ቴነሽ ውድ ባለቤቶትን ጠይቄያቸዋለሁ። እሳቸውም በራሳቸው አነጋገር ገልጸውልኛል እንዴት እንደተዋወቃችሁ። እርስዎንም ልጠይቆት፣ ፌር መሆን አለብኝ። እንዴት ነበር ውድ ባለቤቱ መጥተው ሲተዋወቁት ምን ነበር የተሰማሁት? በልቦ ቀስ ብሎ ይንገሩኝ። ለእኔ
ተሰማኝ በጣም።
ከውድ ባለቤቱ ጋራ ስንነጋገር እንዴት እንደተዋወቃችሁ ጠይቄያቸው ነግረውኛል። እርስዎ ደግሞ ያን ጊዜ ስትተዋወቁ ምንድን ነው የተሰማሁት? ሲያዩዋቸው፣ ውድ ባለቤቱን ሲያዩዋቸው ለመጀመሪያ ጊዜ ምን ተሰማሁት?
እኔ መጀመሪያ እንኳን እንትን አላሰብኩትም እውነት ለመናገር። በኋላ ነው እች ጓደኛዬ ይሄ እንደዚህ አብረን የምንበላው የምንጠጣው እንጂ ለሌላ ነገር ሳይሆን ለትዳር እያሰበች ነው ያለች። እኔ አልኳት አዎ፣ ግን እንዴትን እንደዚህ። ከዛ ደነገጥኩ የእውነት እልሃለሁ።
እሺ የእኔ እናት።
እና ከዛ በኋላ ሳየው ረጋ ያለ ሰው ነው፣ መልካም ሰው ነው።
ኦኬ።
ይሻለኛል ከሌሎቹ በሚል ውሳኔ ወሰንኩ።
እና ከዛ በኋላ ይኸው አብራችሁ 50 አመት ብርቅ ወርቅ የሆኑ ሴቶችና ወንዶች ልጆች ወልዳችሁ ለልጅ ልጅ ደረሳችሁ። ወይዘሮ ቴነሽ እኛ የምናውቃቸው እንግዲህ የተነገረኝ ዶክተር አብይ የቀዶ ጥገና ሎስ አንጀለስ ያሉ፣ አቶ መስፍን እንደዚሁ የሕክምና ባለሙያ እሳቸውም ሎስ አንጀለስ መሰለኝ የተባልኩት። ግን እኛ ደግሞ የምናውቃት ሲስተር፣ የምንወዳት የምናከብራት ሲስተር ቅድስት ስቶክሆልም አለች እህታችን። እነሱ የሌሎቹን በደንብ ባናውቅም እንደ ሁኔታው ከሆነ የእህታቸው ቢጤ ናቸው ብለን ነው የምናስበው። የሲስተር ቅድስት ሲስተር ቅድስትና ዶክተር ፈቃደ ለኢትዮጵያኖች፣ ስቶኮም ለሚገኙ ኢትዮጵያኖች ውድና ብርቅ የሆኑ ወገኖች ናቸው። በሃይማኖቱም፣ በቤተ ክህነቱም፣ በህብረተሰቡም፣ በድሩም፣ በምኑም ሁሉም ቦታ ያሉበት ሬዲዮንም ትልቅ የሚያከብራቸው ዘመዶቻችን ናቸው። እነዚህን እንዴት ነው ያሳደጋችኋቸው? በተለይ የእነሱ የሚገርመን የእነሱ ብቻ ሳይሆን የእናትና አባቶቹ ብቻ ሳይሆን የልጆቹ የእናንተ ልጅ ልጆች ባህላቸውን፣ አገራቸውን፣ ቋንቋቸውን፣ ባንዲራቸውን፣ ሃይማኖታቸውን አክባሪ መሆናቸው በጣም ስለሚያስደንቀን እንዴት ነው እናንተ ይህንን ያስተላልፋችሁት? ይህንን ባህልና ይህንን ወግ
ልጆቻችንን ያው በስነ ስርዓት ነጻ ሆነን ያሳደግናቸው። እኔ ይሄ ትብር አላውቅም። ልጆቼ እንዳይባልጉብኝ ትምህርት ቤትም ማድርሼ መልሼ ልጆቼ ወንድሞቼ እህቴ ሆነው እሱ በረሃ ለበረሃ በሚዞርበት ጊዜ እኔ ነኝ እንደይበልጥ እዣቸው ሙል አንዱን ወደ ፒያኖ ኬንድ ላይ ሳደርስ አንደኛውን ወደ ዋና እንደዚህ እያደረኩ ልጆቼን እኔ ምንም ዘመድም ምንም ሳልል ራሴን ያሳደግኳቸው ማለት ይችላለሁኝ።
ትልቅ ኃላፊነት ወስደው ነው እዚህ ያደረሱት። ለዚህ ደግሞ ክብር ይገባቸዋል። ክብር በእውነት ክብር ይገባቸዋል። ለወገኖቻችሁ ለኢትዮጵያኖች አርአያ የሚሆኑ ልጆችና ልጆች ነው ያተረፋችሁትና መልካም 50 አመት ጋብቻ እንዲሆንላችሁ እንመኛለን። በነገራችን ላይ የመጀመሪያ አመት የጋብቻ በዓል የጥጥ በዓል ነው የሚባለው፣ የሁለተኛው የእንጨት ነው የሚባለው፣ የ50ኛው አመት የወርቅ ነው። የናንተ የወርቅ በዓል እንደሆነ እናውቃለን። እንኳን ለሚቀጥለው ደግሞ የ60ኛው የዳይመንድ ነው የሚሆነው። እሱን ስታከብሩ ከፈጣሪ ጋራ እዚሁ ስዊድን እንገናኛለን ወይንም ደግሞ ሌላ ቦታ እንገናኛለን ብለን ተስፋ እናደርጋለን። እንኳን ደስ ያላችሁ። የልጃችሁም መመረቅ ያስደስተናል። እናንተም 50 አመት የወርቅ ባላችሁ የጋብቻ ባላችሁ እንኳን ደስ ያላችሁ እንላለን። ለውድ ባለቤቶም ለቤተሰቦቹ በሙሉ በጠቅላላ የከበረ ሰላምታ ያቀርቡልን። ጤና ይስጥልን። መልካም
አመሰግናለሁ። እኔ ወንድም እግዚአብሔር ይስጥልኝ።
አሜን።
ለቤተሰቡ ስም ሆኜ ምስጋናዬን አቀርባለሁ። እግዚአብሔር ይስጥልኝ።
እኛም እናመሰግናለን። ጤና ይስጥልን። ነጋ የሚመረው የአዲስ አበባን ነዋሪ ህዝብ መብትና ፍላጎት ለማስከበር የሚታገለውን የባልደራስን ትግል ለመርዳት አዲስ አበባ ቤቴ በሚል ስም ተቋቁሞ ስቶክሆልም ውስጥ ባለፉት ወራት ውስጥ ለውስ ሲነቃነቅ የነበረው ስብስብ ባሁኑ ጊዜ በስቶክሆልም የባልደራስ ቻፕተር በሚል ስም በይፋ ራሱን ሰይሞ መነቃነቅና ትግሉን ለማገዝ ስራውን መጀመሩን ይፋ አድርጓል። የኢትዮጵያ ድምጽ ሬዲዮ ይህን አዲስ የተቋቋመውን የባልደራስ ቻፕተር መሪዎች በሚቀጥለው ሳምንት ፕሮግራማችን በመጋበዝ ስለ ቻፕተሩ ዓላማና ስራ እንዲያስረዱ እናደርጋለን። አይደናገር እኛም እንናገር በሚል ርዕስ በታወቁት የፖለቲካ ሰው አንዳርጋቸው ጽጌ የተጻፈው መጽሐፍ በቅርቡ በገበያ ላይ ወጥቶ በመሸጥ ላይ ይገኛል። ይኸው 663 ገጽ የሆነ የመጀመሪያ ቅጽ መጽሐፍ በስቶኮልም ከተማ በኢትዮጵያን ኮሚኒቲ የሚገኝ ሲሆን እንዲሁም በተጨማሪ በስልክ ቁጥር 0736183501 እና 0707545806 በመደወል ማግኘት እንደምትችሉ እናሳውቃለን። ስልክ ቁጥሮቹን በድጋሚ ገልጻቸዋለሁ። 0736183501 እና 0707545806 ነው። በተጨማሪ በኢትዮጵያ ኮሚኒቲ ማግኘት ይችላልላችሁ። ዋጋው 250 የስዊድሽ ክራ 250 የስዊድሽ ክሮነር ነው ይላል። ሌላ አንድ ማስተዋወቂያ አለን። እህታችን ዶክተር መሰረት መንግስቱ አንድ ለመውለድ ለማይችሉ ወይንም በተለያየ ምክንያት ልጅ ለማግኘት ለማይችሉ የሚሆን የቀዶ ጥገና ወይንም አይ ዶንት ኖ እንዴት እንደሚባል አላውቅም አይቪ እሷው ታስረዳዋለች። በሚቀጥለው ሳምንት ስለሱ ጉዳይ ውይይት እናደርጋለን ከሷ ጋር። ምናልባትም ከደወለች አጠራ አርጋ ምን እንደሆነ ዛሬ ልትነግረን ይችላልች። መልእክቱን ላስተላልፋችሁ ብዬ ነው። አሁን ወደ ዜናው እንሄዳለን። Thank you.
ፈዳቹ አድማጮች ከረፋዶ 11 ሰዓት ሆኗል። ከኢትዮጵያ ድምጽ ሬዲዮ ሰምንቷ በዜናዎች ከተለየ ይሰማሉ። ዓለም አቀፉ የሰብአዊ መብት ተሟጋች ተቋም አምነስቲ ኢንተርናሽናል የኢትዮጵያ ፖሊስና መንግስት በጋዜጠኛ እስክንድር ላይ የሚያካሂዱትን ወከባ እንዲያቆሙ ጠየቀ። አምነስቲ መግለጫ ያወጣው ጋዜጠኛ እስክንድር በአንድ ሳምንት ለሁለተኛ ጊዜ በቅርቡ ከጓደኞቹ ጋር ሆኖ ስለሚያቋቁመው አዲስ የቴሌቪዥን ቻናል ጋዜጣዊ መግለጫ ለመስጠት በሂልተንና በኢትዮጵያ ሆቴል ያዘጋጀው ጋዜጣዊ መግለጫ መከልከሉን ተከትሎ ነው። እንዳምነስቲ ዘገባ የክልከላውና የማስፈራራት ዋና ዓላማ ታዋቂው እስክንድርን ተስፋ ለማስቆረጥና በነጻነት የመናገርን ሐሳብ ለመገደብ የተከደበት መንገድ መሆኑን ዘግቧል። አምነስቲ አያይዞ እስክንድር በሚጠቀምበት የትዊተር ሶሻል ሚዲያን ጨምሮ በተለያዩ ሁኔታ የግድያና የጥቃት ዛቻ እየደረሰበት እንደሆነም ገልጿል። አምነስቲ በመጨረሻ እንዳለው የኢትዮጵያ መንግስት የፖሊስና የጸጥታ አካሉን በሰብአዊ መብትና አያያዝ ዙሪያ ተገቢውን ስልጠና እንዲሰጥና ሰዎች በነጻ ሐሳብ የመግለጽ መብታቸው እንዲጠቀሙ እንዲያደርግም አሳስቧል። በከሚሴና ባጣዬ አካባቢ የተደረጀ ወንጀል እንደፈጸሙ የተጠረጠሩ 50 ሰዎች ከህገ ወጥ መሳሪያዎች ጋር መያዛቸውን የአማራ ክልል ፖሊስ ኮሚሽን አስታውቋል። የአማራ ክልል ፖሊስን ኮሚሽን የኢንፎርሜሽን ኮሙኒኬሽን ሚዲያ ልማትና ዋና መምሪያ ረዳት ኃላፊ ኮሚሽነር ሰይድ አህመድ እንደገለጹት በከሚሴና ጣያ አካባቢዎች ከወራት በፊት ተፈጸመ በነበረው ግጭት በወንጀል የተጠረጠሩ 50 ሰዎች ተይዘዋል። የክልሉ ፖሊስ ኮሚሽን ከሌሎች የህግ አካላት ጋር በመሆን ምርመራ ሲያደርግ ቆይቶ ተጠርጣሪዎቹን መያዙን ነው ረዳት ኮሚሽነሩ ያስታወቁት። ከክልሉ ፖሊስ ኮሚሽንና ከህግ አካላት የተውጣጣ መርማሪ ቡድን ተዋቅሮ ጉዳዩን ከቦታው ሲያጣራ መቆየቱንም ረዳት ኮሚሽነር ሰይድ ተናግረዋል። የምርመራ ቡድኑ ባጣራው መሰረትም በወንጀል ተጠርጥረው የተያዙ ግለሰቦች የተደራጀ ወንጀል ሲፈጸሙ መቆየታቸውን በመርማሪ ቡድኑ መጣራቱን አመልክተዋል። በህግ ጥላ ስር የዋሉትን ጨምሮ ሌሎችም በቁጥጥር ስር አውሎ ለህግ ለማቅረብ የምርመራ ቡድኑ እየሰራ እንደሚገኝ ተገልጿል። በምርመራው ሂደትም እስካሁን ከ50 ያላነሱ ተጠርጣሪዎች በቁጥጥር ስር ለማዋል ተችሏል ተብሏል። ብዛት ያለው ህገወጥ የጦር መሳሪያም እንደተያዘ ተጠቁመዋል። የተወሰደው እርምጃ ህጋዊነትን የተከተለና የሚያዙ ሰዎችም የወንጀል ህግ ስነ ስርዓት በሚፈቅደው አግባብ እንደሆነ ሲነገር ግለሰቦቹ በቁጥጥር ስር ከመዋላቸው በፊትም አግባብነት ያለው ምርመራ መደረጉ ተዘግቧል። በቁጥጥር ስር የዋሉ ዜጎች እንደፈጸሙት የተጠረጠሩት ወንጀል ለዘመናት ተቻችሎ ሲኖር የነበረውን የአካባቢውን ህዝብ ሰላሙ እንዲናጋ ማድረጉንም አብራርተዋል። በኢትዮጵያ አብሮ በመኖር የሚታወቀው ህዝብ በተደራጁ ወንጀለኞች ሰላሙን ማጣት ስለሌለበት ፖሊስ ተገቢውን ስራ ይሰራል ብለዋል ረዳት ኮሚሽነር ሰይድ አህመድ። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከሱዳን እስር ቤት የተፈቱ ኢትዮጵያውያንን ይዘው ተመለሱ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሱዳን እስር ቤት የተፈቱ ኢትዮጵያውያንን ይዘው ተመልሰዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የሱዳን ጉዟቸውን ሲያጠናቅቁ ነው ከሱዳን እስር ቤት የተፈቱ ኢትዮጵያውያንን ይዘው የተመለሱት። እስረኞቹ ተለቀው ወደ ሀገራቸው እንዲገቡ ለማድረግ ከዚህ ቀደም በመንግስት ከተደረጉ ሙከራዎች በተጨማሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ሰሞኑን ከባለስልጣናቱ ጋር በመነጋገራቸውና ባደረጉት ጥረት ሊሳካ መቻሉ ተዘግቧል። በአማካይ እስከ 20 ዓመት ተፈርዶባቸው እስር ላይ የነበሩ 78 ኢትዮጵያውያንን ለማስፈታት መንግስት ላለፉት ወራት ሲደራደር መቆየቱን ከጠቅላይ ሚኒስትር ጽህፈት ቤት የተገኘው መረጃ ያመለክታል። በቡራዩ ከተማ ህገወጥ የጦር መሳሪያ መያዙ ፖሊስ አስታውቋል። በቡራዩ ከተማ ለወንጀል ድርጊት ሊውል የነበረ ህገወጥ የጦር መሳሪያ ተይዟል። ህገወጥ የጦር መሳሪያ በከተማ አስተዳደሩ ለኩኩሌ ቀበሌ በግለሰብ መኖሪያ ቤት ተከማችቶ እንደተገኘ ተዘግቧል። መሳሪያው በጸጥታ ኃይሉና በህብረተሰቡ ባደረገው ትብብር መያዙን ከቡራዩ ከተማ አስተዳደር ኮሚኒኬሽን ጽህፈት ቤት የወጣው መረጃ ያስታውሳል። በዚህም 148 ሽጉጥ፣ 3844 የክላሽ ጥይትና 3 ክላሽንኮቭ መሳሪያዎች በቁጥጥር ስር መዋላቸው ነው መረጃው ያመለክተው። የአማራ ክልል መንግስት በአክሱም ዩኒቨርሲቲ ተማሪ ላይ የተፈጸመውን ግድያ አውግዟል። የክልሉ መንግስት ኮሙኒኬሽን ጉዳዮች እንዳስተዋወቀ አማራ ክልል መንግስት በአክሱም ዩኒቨርሲቲ ሁለተኛ አመት የሜካኒካል ኢንጂነሪንግ ተማሪና የአማራ ተወላጅ የነበረው ዮሐንስ ማስረሻ ላይ የተፈጸመው ግድያ የክልሉ መንግስት አጥብቆ ያወግዛል ብሏል። በዩኒቨርሲቲው አካባቢ የሚገኙ የመስተዳድርና የጸጥታ አካላት እንዲህ አይነት አስነዋሪ ድርጊቶች ወደፊት እንዳይደገሙ አስቀድሞ የመከላከልና የተማሪዎችን ደህንነት የማስጠበቅ ኃላፊነት እንዳለባቸው የክልሉ መንግስት አሳስቧል። ድርጊቱን የፈጸሙት ወንጀለኞች በአስቸኳይ ተለይተው ለፍርድ እንዲቀርቡ ለማድረግና ወደፊትም ተመሳሳይ ችግሮች እንዳይከሰቱ ከሚመለከታቸው አካላት ጋር በቅርበት እንደሚሰራም አስተውቋል። የአማራ ክልላዊ ብሔራዊ መንግስት በተማሪ ዮሐንስ ማስረሻ ሞት የተሰማው መሪር ሀዘን እየገለጸ ለሟች ቤተሰቦች፣ ጓደኞችና ለዩኒቨርሲቲ ማህበረሰብ በሙሉ መጽናናትን ተመኝቷል። በቅርቡ በደብረ ማርቆስ ዩኒቨርሲቲ በተመሳሳይ የአንድ የትግራይ ተወላጅ ተማሪ መገደሉ ሲታወስ፣ ምናልባትም ይሄ ለበቀል የተወሰደ እርምጃ መሆኑን በስፋት ሲነገር ሰንብቷል። የጥላቻ ንግግሮችና የሐሰተኛ መረጃ ስርጭት ወንጀል ረቂቅ አዋጅ ላይ ውይይት እየተካሄደ እንደሆነ ተገለጸ። የውይይት መድረኩ በጠቅላይ አቃቤ ሕግ የተዘጋጀ ሲሆን ምሁራን፣ የሚዲያ ባለሙያዎችና የተለያዩ የፖለቲካ ፓርቲ አባላት የተሳተፉበት ይገኛሉ። በኢትዮጵያ የጥላቻ ንግግሮችና ሐሰተኛ መረጃዎች ከመተላለፍ ጋር በተያያዘ ዜጎችን እስከ ሕይወት መስዋዕትነት እያስከፈለ እንደሚገኝ እየተነገረ ነው ተብሏል። ይህን ችግር ለመፍታት ይቻል ዘንድም የጥላቻ ንግግሮችና የሐሰተኛ መረጃዎችን ስርጭት ለመከላከል ያስችላል ተብሎ በተዘጋጀው የጥላቻ ንግግሮችና የሐሰተኛ መረጃ ስርጭት ወንጀል ረቂቅ ላይ ነው ውይይቱ እየተካሄደ ያለው። ከ1990 ዓ.ም ጀምሮ ሕጎችን ተግባራዊ ያደረጉ ሀገራት በአንጻሩ ችግሮችን መከላከል መቻላቸውን በውይይቱ መድረኩ ላይ መነሳቱ ተነስቷል። ረቂቅ አዋጁ በማህበራዊ ሚዲያ የሚናፈሱ መሰረት የሌላቸው መረጃዎችና የጥላቻ ንግግሮችን በዘር በሃይማኖትና በሌሎች ልዩነቶች ላይ የሚያደርሱትን ተጽዕኖ ለመከላከል የሚያስችል ነው ተብሏል። ይሁን እንጂ በአፈጻጸም ሂደት ጥንቃቄ ማድረግ እንደሚያስፈልግ ተሳታፊዎቹ አስረግጠው ተናግረዋል። ምሁራን ከሚዲያ አካላት ጋር በሀገራዊ ስቴጅ ዙሪያ ተባብረው በመስራት ዜጎችን ከስጋት መታደግ እንዳለባቸው ነው ተሳታፊዎች የተናገሩት። ረቂቅ የወንጀል ህጉ የዜጎችን ከቦታ ቦታ የመዘዋወር የሰብአዊና ዲሞክራሲያዊ መብቶች እንዲሁም ደህንነት የሚያረጋግጥ እንደሆነም ተገልጿል። በመጨረሻም የአፍሪካ ህብረት ለዲፕሎማቲክ አባላቱና ለሰራተኞቹ የተለየ ጥንቃቄ እንዲያደርጉ አሳስቧል። ህብረቱ ባወጣው መግለጫ እንዳለው በተለይ በአዲስ አበባ ዝርፊያና ቅሚያ ወንጀል በተለይ በዲፕሎማቲክ አባላቱ ላይ ተባብሶ መቀጠሉን በማስመልከት ነው መግለጫውን ሊያወጣ የተገደደው። በዚህም አባላቱና ሰራተኞቹ ከፍተኛ ጥንቃቄ እንዲያደርጉ አሳስቧል። የሳምንቱ አበይት ዜናዎች በዚሁ ተጠናቀዋል። ከቀሪ ፕሮግራሞች ጋር መልካም ቆይታ።
Thank you. አይገጥምሽም ልብ ይቀርብልሻል የሲሃረጊቱ የክቲቱ የኔ ዘረ ብዙ ስንትነች ልትናንም ማለትም ይሸሽም ዘነብ የሲሃረጊቱ
ችን እንግዲህ በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን ከዚህ በኋላ እስከ ፕሮግራሙ ፍጻሜ ድረስ ስለ ሰሞኑን የኢትዮጵያኖች በአለም ዙሪያ ኢትዮጵያም ጭምር እዚህም ስዊድንም ውስጥ መወያያ ስለሆነው ስለ እንጀራ እንወያያለን።
ሰሞኑን ሰሞኑን አይደለም እንጀራ ሁሉ ጀመወያያ ነው። አሁን የትንሽ ውይይቱ መንፈስ በሌላ መልኩ ሆኖ ነው እንጂ ጸሎት ላይ ራሱ የለት እንጀራችን
ስጠን ዛሬ አኛ መጸልክ ነው ደልልክ ነው። ለማንኛውም የያንዳንዱ ኢትዮጵያዊ ሲገናኝ ትልቁ አርስ ሰሞኑን የሆነው
ስራ እንዴት ነው ራሱ ለማለት እኮ እንጀራ እንዴት ነው ምናምን ነገር
አገብቶኛ እና በመግቢያችን ላይ እንግዲህ የጥላሁንን ሙዚቃ ስንሰማ ምግብ ማሞስ ሞርቷል አምላክ መይነሳኝ የፍቅር ራብ ነው ይላል። እንጀራ ሞልቷል እንደምንሰማው ከሆነ ግን አሁን አንዳንዱና
የይዘት ጉዳይ ነው ማለት ዛሬ ምን ይባያል
ተከክለ አንዳንዱ እንዴት ነው መፍራትም የጀመረ አለ አንዳንዱም ደግሞ የመጣው ይምጣ እንጂ እንጀራ ሳልበላሉ ለምን ይላል
እንጀራ እኮ አይደለም
ይላሉ። እንግዲህ ምን እኔ ጓደኛ አለኝ አሁንም ቢሆን እዚህ ሀገር ጧትም ማታም እንጀራ ቢበላ ማይሰለቸው ጓደኛ አለኝ። እንግዲህ እንደኔ አይነቱ ደግሞ አንድ ቀን ከበላሁ ሁለት ሳምንት ሙሉ መቆየት ይችላል እንደውም ማልበላበት ጊዜ በጣም እንት ነው። ግን የኢትዮጵያ ድምጽ ሬዲዮ ብዙ አድማጮቻችን እየደወሉ ይሄ ነገር እንዴት ነው ዝም ያላችሁበት ምክንያት ምንድነው ስላሉ እኛም ያድማጭን ፍላጎት ለማሟላት ስንል ዛሬ አድማጮቻችንም የተሰማቸውን እንዲነግሩ አንዳንድ የምግብ የእንጀራው አምጮችም ደግሞ ስለዚህ ጉዳይ ምንድነው የሚነግሩን የሚለው ለማየት ቀርበናል። እንግዲህ የሆነው ምንድነው በተለያዩ የሚዲያዎች ላይ አየን በቫይበር በዩቲዩብ እንጀራው እንደማይሻግት ሲናገሩን ሰማለን ሳምንት አንዱ እንደውም ደውሎ ያው ሳምንት ሁለት ሳምንት አስቀምጨው አልሻገተም ብሏል። እንዴት እንዲገራ አይሻገተም? ለምንድን ነው የማይሻገተው? እኛ እናውቅም። ሌሎች ደግሞ የሚሉት በዩቲዩብ ላይ እንዳየነው ከሆነ እኛም አይተናል አሳይተውናል፣ እንጀራው ሲዘፈዘፍ ፍንክች አይልም ነው ምንድነው እንትና እንትና አይሆንም እንዳለ እንደደረቀ ይቀራል የሚሉ አሉና፣ ይሄን ነገር እስቲ እንዴት እንዳዩት አድማጮች እየደወላችሁ በስልክ ቁጥር 19100 ያላችሁን ልምምድ ልምድ ንገሩን። ስለ እንጀራው የተሰማችሁን ምንድነው ቅር ያሰኛችሁ? ምንድነው መጥፎ ነው የምትሉት? ይሄን ነገር እንዴት ታውታላችሁ? ይሄንን እንዋይበታለን። ከኛ ጋራ ዛሬ እንጀራ እዚህ ሀገር ከሚያመጡት አንዷ እህታችን ቲና ባየር ላይ ትገኛለች፣ ያዳመጠች እንደሆነች ባለሙሉ ተስፋ ነን። እሷንም ወደ ኋላው ላይ ጥያቄ እናቀርብላታለን። ወደዚህ ስለምታስመጣው እንጀራ ጥራቱን እንድትነግረን በተጨባጭ እንድታስረዳን እንሞክራለን። ሌላም ደግሞ ስለ እንጀራ የሚያውቅ እዚህ ሀገር ያለ እሱም እንደዚሁ በእንጀራ ማቅረብ ላይ የተዘጋጀ ወንድማችን ነው። እሱንም ደግሞ እንደውም ለኢትዮጵያ ሬዲዮ ብዙ ጊዜ በየዓመቱ ስጦታ የምግብ እንጀራ ስጦታ የሚያቀርብ ወንድማችን ነው አቶ ሰለሞን የሚባል፣ እሱንም እናቀርበዋለን። ሌሎችም ደግሞ ይህንን ስራ የሚያከናውኑ ወደፊት እናቀርባቸዋለን። ሞክረን ደውለንላቸው ልናገኛቸው ያልቻልናሉ። አንዳንዶቹ ለጊዜው ወደ ውጭ ናቸው የሄዱት ተብሏል። እነሱንም እናቀርባለን። ለማንኛውም የኛ ስራ ህዝቡንና ባለ ጉዳዩን ማገናኘት ነው። ይሄ የህዝብ ጥያቄ ስለሆነ፣ ይሄ የጤንነት ጉዳይ ስለሆነ የኢትዮጵያ ድምጽ ሬዲዮ ደግሞ ኢትዮጵያኖች የሚደርስባቸውን ማንኛውንም ችግር በአደባባይ አውጥቶ ማዋየቱን ስለሚፈልግና ሶሉሽን ስለምንፈልግ ይሄን አድርገናል። እስቲ እንግዲህ ምንድን ነው ያላችሁ እናንተ ልምምድ? እንጀራ ብዙ ትበላለህ?
አዎ፣ ማለት እንግዲህ እንዳልኩ ነው።
ጸሎቱን ተወጽጣን ዛሬን ሰንም ምትበላው
ከሀገር ራሱ የጣለው ለእንጀራ ብለን ነው ነው። ስለዚህ እንጀራ እንበላለን። ዞሮ ዞሮ መብላታችን አይቀርም። ደግሞ ያሳስበናል እንደ የኛ ቲፒካል ፉድም ስለሆነ ባህላችንም ስለሆነ አብሮ የሚነካው ባህሉ ስለሆነ ከምግብነቱ በላይ አብሮ ማህበራዊ መስተጋብር አለ። ከእንጀራ ጋር ያለን ጉርሻም አለ። ብዙ ነገር ነው እንጀራ ለኛ እና ያ ነገር ሲበላሽ የሆነ ማጣት ማንፈልገው ነገር ስለሆነ ይሄ ነገር እንዳይበላሽ
ጥያቄው ተበላሽቷል ወይ ነው
እንግዲህ። አሁን ማህበራዊ ሚዲያ ያሰራጨው ነው መጀመሪያ፣ እሱን ማጣራት ነው የመጀመሪያው። ኢትዮጵያ ውስጥ የተበላሹ ነገሮች እንዳሉ በመንግስት ደረጃም በሚዲያዎች ላይም ይቀርባል። ይሄ ነገር ወደዚህ ደግሞ አይሻገርም ማለትም አንዳንድ የምናነሳቸው ቴክኒካዊ ጥያቄዎች ሊኖሩ ይችላሉ። ለምሳሌ የዚህ ሀገር መንግስት ወይም ከስተም ላይ እንዴት ነው የሚያልፈው? የሆነ ነገር ሲመጣ እንዴት እንደዚህ አይነት እንትናቸውን ያልጠበቁ ነገሮች ከመጡ ራሱ እንዴት አሳልፎ ነው እዚህ ድረስ የመጣው? እና ያንን ብዙ ጥያቄዎች አሉ አብረው የሚነሱ ኖርማሊ። እና ይህ ባህላችንንም ነው እያበላሸን ያለ ነው። ካበላሸነው እንጀራውን ገና ካበላሸነው ነው እኛም መደምደም አንችልም።
ወሬውን ሰማን
ሰምተናል፣ በህዝቡ ዘንድም ተሰራጭቷል፣ በደንብ አብዛኛው ሰው ሰምቶታል። ስለዚህ ሆዳችሁን እንዳይቆርጣችሁ እንግዲህ ዛሬ እንጀራ ከሚያቀርቡልን ሰዎችም ከተመጋቢዎችም አስተያየት እንሰማለን፣
ተስፋ እናደርጋለን። በውጭ ብቻ ማውራት ሳይሆን
ፊት ለፊት
ጥሩ ነው። አለበለዚያ ሶሉሽን አይገኝም። ዝም ብሎ ቤት ቁጭ ብሎ ማማቱ እንዲህ ነው ወይ ደግሞ ቢሆን ምናምን የሚሉ ከሆነ ዋጋ የለው። እስቲ ወደ ማን እንሂድ? አድማጭ አለ?
አድማጭ አለ ነው።
እስቲ ልቀቃቸውና ይናገሩ።
ስለኝ አመት ድርጊት ይባላለው። ይሰማል? ሄሎ፣
ቴዲ ጌትዬ ይባላል።
ይሰማል።
ቀጥል።
አሀ፣ የእሱ ድምፅ አይሰማኝም። የአመድ ድምፅ አይሰማኝም።
ይሰማል አሁን።
ኦኬ፣ እኔ እንኳን ለማለት የፈለኩት በዩቲዩብ ላይ አይቼ ነበር ስለ እንጀራ እና እኔም ሞከርኩት ልክ እንደ ዩቲዩቡ ማለት ነው። አንድ ሶስት እንጀራ ሞክር ያለው አንድ አይነት ነው የሆነብኝ ከዩቲዩቡ ጋር ማለት ነው። እና እኔ አሁን መጠየቅ የምፈልገው እንጀራ አስመጪዎችን ሳይሆን እንጀራ የሚያውቁት ወይም እናቶቻችን ለምንድን ነው ጤፍ ተፈጭቶ ዱቄት ሆኖ ከዛ ተቦክቶ ነው የሚጋገረው፣ ግን በውሃ ተዘፍዝፎ ለምን ወደ ሊጥነት አይቀየርም? ልክ እኔ አሁን ያደረኩት ወደ አሸዋነት ወይም እንደ ስፖንጅ ነገር ነው የሆነብኝ። እና ይህን ነገር ለምንድን ነው እንትን የሚሉት? ማንኛውም ደግሞ እዚያ ጋር ደግሞ አስመጪዎቹም አመሰግናቸዋለሁ። ለምን የጤፍ እንጀራ ነው የሚያመጡት እና በየቦታውም አለ እንጀራ እንገዛለን ማለት ነው። የከሌ እንጀራ ይሻላል ወይም የከሌ እንጀራ ይሻላል ብዬ አይደለም የምገዛው። ለምን እንጀራ ከሆነ እንጀራ ነው፣ ኤግዛክቱ ከሆነ የጤፍ እንጀራ ከሆነ ማለት ነው። ግን ለምንድን ነው አሁን እኔ ሞክር ቤቴ በቪዲዮም አለኝ ማለት ነው፣ ወደ አሸዋነት ነው የሚቀየረው ሲጨመቅ ማለት ነው። እና ይህን እንግዲህ ለሚያቅሰው እንጀራ ብትጠይቁልኝ።
ቴዲ ቴዲ ከሰማኸኝ እንግዲህ የገባኝ ጥያቄው ምንድን ነው፣ ጤፍ ተፈጭቶ ተቦክቶ እንጀራ ይሆናል። ያ እንጀራ የተጋገረው እንጀራ ለምንድን ነው ሲዘፈዘፍ ልክ እንደ ምንድን ባለው እንደ እንትኑ የማይሆነው እንደ አሸዋ የሆነው እንደ ሊጥ ለምን አልሆነም ነው
አገኔ ጥያቄ። እሱ ነው
እኔ ምንም ልምዱ የለኝም፣ ኬሚስትም አይደለሁም። እስቲ የሚያውቁ ካሉ ይሄን ነገር ለምን እንደማይሆን ለምን እንደልክ ተመልሶ እንደማይሆን ግን አይ ቲንክ ፕሮሰስ ተደርጓል። ፕሮሰስ ከተደረገ ደግሞ ሰም ኬሚካል ፕሮሰስ የተደረገ ስለሆነ ፈርመንትም ሆኗል ተመልሶ ሊጥ ይሆናል ብዬ አምትም። ግን ኤኒዌይ ይሄን ልምድ ያላቸው በዚህ በስልክ ቁጥር 19100 እንዲደውሉልን። ቲና አለች መስመር ላይ እናስገባታለን ወደ ኋላ ላይ፣ ከዛም ሰለሞን ጋር ምን እንደውላለን። እስቲ አንተ ምንድን ነው መስል እኔ አሁን ወንድሜ ቴዲ ያለው እውነቱን ያሳስባል። ለምን እንደዚህ አልሆነም መሆን አለበት ወይ ግን?
አዎ ያ ነው መጀመሪያ ነገር። ያ የመጀመሪያው መረጃ ያመጣ ሰውዬ በሰጠን አርጊመንት ተነስተን ምናወራ ከሆነ እሱ ያለው እንግዲህ እንደዚህ ሲደረግ እንደዚህ ከሆነ ካልሆነ የመጀመሪያው ሰውዬ ሲል ከማን አግኝቶት ነው መረጃውን? እሱ እንደዛ መሆን አለበት ብሎ ነው
ተመልሶ ሊጥ ይሆናል ወይ? ያንን
እሱ ባለው መሰረት ነው አሁን ሊጥ ይሆናል ሊጥ አልሆነም ብለን እንከራ። እሱ ያለውስ መጀመሪያ እውነት ነው ወይ?
አንድ እሱ ነው። ሌላው ግን እኔ ደግሞ ሰዎች እየደወሉ ከነገሩኝ አንዱ ምንድነው አንደውም አንዱ በቅርብ ደውሎ ሁለት አንድ ሳምንት ነው ሁለት ሳምንት ያህል ተቀምጦ ምንም አልሻገተም አለኝ። ለምንድን ነው ያልሻገተበት ማለት?
አይ ቲንክ እሱ ነገር ከዚህ በፊት ሰምቻለሁ ይመስለኛል።
አይ እኔ እንደዚህ ብሎኛል አስቀምጨው
ማሻገተበት ምክንያት ማለት ነው። እንዳሻገት የሚጠቀሙበት ነገር ሊኖር ይችላል።
ያ ነገር ለጤና ጥሩ ነው ወይ ነው ጥያቄው?
አዎ እንግዲህ አሁን የዶዜጅ የመጣን ጉዳይ ምናምን ምናምን ይኖራል። ለምሳሌ እኮ ኖርማሊ በሌሎች እንትኖችም ይጠቀማሉ። ለምሳሌ ምን በላው ፓክድ የሆነ ፉድ እንዳይበላ ምናምን የሚደረግ
ግን ያ የተመረመረ ነው
እኮ። ያን ቀደም እኮ ማነሳው ምን ወደዚህ ሲገባ ምን ያህል ቼክ ተደርጎ ነው የሚገባው? ያም እኮ አንድ ጥያቄ ነው እኮ። ማለት ኢትዮጵያ ሲወጣና እዚህ ለምሳሌ ጥራትና ደረጃ መዳቢዎች አሉ በየሀገሩ። ወደ የሀገሪቷ የሚገባው ምርት ምን ያህል ንጹህ ነው ምን ያህል ምናምን የሚለው እንጀራ ያንን ፕሮሰስ ያልፋል ወይ ነው አንድ አንድ እኔም ጠይቀው።
አላውቅም ምን ያህል ያንን ፕሮሰስ ይለፋ ይለፋል አላውቅም። የሚያልፍ ከሆነ
አያሳስበንም ማለት ነው።
አያሳስበንም ማለት ነው። ግን ያልፋል ወይ በዛ?
እስቲንንም እንግዲህ እንጀራ አቅራቢዎችንም እንጠይቃለን እኛም ጥያቄ ስለሆነ።
እስቲ
አንድ አድማጭ አለ
ሌላ አለን። ኦኬ
ቤት ሰላም እንዲፈደራችሁ። ሄሎ ይሰማል?
ይሰማል። ቀጥይ።
እሺ ጥያቄ ማለት ጥያቄ ሳይሆን እኔም እንደውም አሁን ሳይሆን ይሄ ከአንድ አመት በፊት ነው። እኔ አሁን የትኛው አከፋፋይ ነው ብዬ መናገሩን ባልፈልግም እንጀራው ሶስት ሳምንት ቁጭ አድርጌ እኔ እንደውም ለአንድ ሰው እንደው ፎቶ ልኬ ለሚያከፋፍለው ሰው ይሄን ነገር ተናገር ብዬ እንትን ብዬ አንድ ነጭ አላወጣም። መጨረሻ ላይ እንጀራው ምንድን ነው የሆነው እንደ ድርቆሽም ሳይሆን ኦልሞስት እንደ ፕላስቲክ በለው እንደ ጎማ ነገር በቃ ደርቆ ማንደረቀው ወይ ደግሞ እንጀራነቱን ሳይዝ መጨረሻ ላይ ያው ጣልኩት። ከዛ በኋላ ማን እንደፈ የሚበላው የለም ብዬ ማለት ነው። የዛሬ ሶስት ሳምንት ደግሞ ያጋጠመኝ ከድፍጅ ውስጥ አውጥቼው እንጀራውን አወጣሁት። ከዛ አንድ ሁለት ተመገብን። ከዛ አንድ ሁለት ቀን አደረ። እንደ ውሃ ነገር ሲወጣ ውሃው ጥቁር ነው ጥቁር እና ነጭ እንጀራም ጥቁር እንጀራም እንግዲህ ከኢትዮጵያ ከቤታችን ስናስመጣ እናውቃለን ምን አይነት መልክ እንዳለው ቢቃ እንትንም ቢል እና የሆነ ነገር እንዳለ እርግጠኛ ነው ብሎ ለመናገር በራሴ በግሌ ልደፍር እስከምችል ደርሻለሁ። ግን ይሄ ነገር ግን ከአከፋፋዮቹ ሳይሆን እንግዲህ ከሚመጣበት ቦታ ላይ ከሚፈጭበት ቦታ ላይ የሆነ ነገር ችግር ሊኖር ይችላል ከሚለው አንጻር እሱ ነገር በደንብ ይጣራ። ይሄን ነገርም ገፍተንም በግለሰቦችም በማህበረሰብ ያለ ነው የራሳችን ባህላችንን ማበላሸትም ይሆንብናል። በአደባባይ ወጥቶ የተመረዘ ምግብን ተከፋፈለ ቢባል ማለት ነውና እኔ ሁለት አጋጣሚዎች ላይ ነገሮችም ንጹህ ጤፍ እንዳልሆነ የማሰ ነገር ስለደረሰ ይሄ ግልጽ ሆነ እንትን ባለ ምሻሻሉ ተሻሽሎ እኛም ገበያችንን እንገብይ ለማለት ነው።
እናመሰግናለን ለአስተያየትሽ።
እናመሰግናለን እውነቱን ነው መርሶ በጣም እናመሰግናለን ያለሽን በዚህ ጉዳይ ያለሽን ስላካፈልሽን። ዝሩ ይሄን ነገር እንዳልሽው ለሀገር ለባህላችን ለማንነታችን ከመአሰብ የተነሳ ኢሃደጋ እንኳን መኖሩን ብንጠረጥርም በአደባባይ ወጥቶ እዚ ሀገር እርስበርሳችን መካሰሱን አንፈልገውም። ይሄ ያለ ነው የኢትዮጵያኖች አንዱ እንትናችን ነው ራሳችንን ክብራችንን ለመጠበቅ። ግን በሌላው በኩል ደግሞ ኢትዮጵያ ውስጥ የሚደረገውን ስንሰማ ጀሶ አሰጋቱራ ወዘተ እየጨመሩ ይሰራሉ ሲባል ስሰማ የሰው ልጅ በወገኑ ሬሳ ላይ ተሸጋግሮ
ቅድም የመግቢያ ጽሁፍ ላይ ምን ያላረግነዋል አሁን እኮ
ዘከተበት ነገር አለ።
ይሄን ማንደኛ የዝግጠት መገለጫ ነው እንግዲህ ለሰው ያረጋሉ እኮ አሁን ቻይናም ወይ ሌላ ሀገሮች እኮ የሆነ ምርት ሲያመርቱ ወደ ውጪ የሚልኩት ምርት ላይ ብዙ አይጨነቁም በቃ የተወሰነ እንትን ያደርጉ። አገራቸው ላይ ግን ያገራቸው ዜጋ ላይ ብዙ አይነት እንደዚህ አይነት መጥፎ ነገር አያረጉም። እና አንዳንድ የኛ የማህበረሰባዊ ዝግጠትም ውጤት ነው ይመስለኝ እኔ ያሳሰበም ነው። እኔ አሁን እንጀራው እንደእንጀራ እናንሳው እንጂ ለምን ነው እንደዛ ምናረጋው ማለት ጤፉን እንትን ምንል ችግሩ ምንድን ነው?
አይ ቲንክ ይሄ እንግዲህ ራስን ከመውደድና በወገን ህመምና ሞት ላይ ትርፍን መፈለግ አይዶ ነው አልጠግባይ ምንድን ነው ሲተፋ ያድራል የሚሉት ነው። እኔ በጣም የሚያሳዝን ነው በራስ ወገን ላይ ሬሳ ተራምደህ ትርፍ ማግኘትና ሀብታም ለመሞከር ኢትዮጵያ ውስጥ የሚደረገውን የሰማሁትን ነው በጣም የሚያሳዝን ነው። ይሄን ግን እዚህ ያሉት የኛው የራሳችን ወገኖች ይሄን ያረጋሉ ወይ በፍጹም አላምንም። ይሄ የሚሆንም አይደለም። ግን እስቲ የህዝቡንም ደግሞ ቅሬታውን ይሄ ነገር አሁን የሰማነው እህታችን የተናገረችው ሌላም ያ ወንድማችን የተናገረው ምን ያህል አደጋ አለው የሚለውን እንዲያስረዱን ከጠየቅናቸው አንዱ ቲና በመስመር ላይ ትገኛለችና እስቲ ወደ ቲና ልሂድና ቲና እየሰማሽኝ ነው?
አዎ አመድ እየሰማሁክ ነው።
እንግዲያው ምትሰሚኝ ከሆነ ጥያቄዎቹንም ያቀረቡትን ጥያቄዎች ሰምተሻል? አንዳንድ
ቦታዎች አዎ ሰምቻለሁ።
ራሳቸው ሰዎቹ የሰሩትን አዳምጠሻል? የአንዷ እህታችን ከስንት ሳምንት በኋላ ሳወጣው ላስቲክ ሆነ ነው ያለችው። ውሃው ራሱ ምንድነው ጥቁር ሆነ ወዘተ ወዘተ ይላልና ቲና ስለሌላ ሁሉ መናገር እንደማትች ኦቪየስ ሁላችንም እናውቃለን። እስኪ አንቺ ይሄን በተመለከተ አንቺ የምታመጪው ምግብ እንጀራ ምን ያህል ሴፍቲ ነው የሚለውን ምን ያህል አንቺ ለዛ ትቆሚለታለሽ ሴፍ ነው በሚለው ከማምጣሽን ብቻ ሳይሆን ማከፋፈልሽን ብቻ ሳይሆን ያቺታችን እንደተናገረችው እህሉን አስፈጭተው ተፈጭቶ ተደቆሶ ነው የሚባለው ተቦክቶ እስኪጋገር ድረስ ማአት ፕሮሰስ አለና በዛ ፕሮሰስ ውስጥ ያለውን ችግር ታውቂዋለሽ ወይ? ምን ያህልስ ለህዝቡ አዎ ብለሽ ትነግሪያለሽ? ይሄን ብታስረዲ የኔ እናት።
እሺ እሺ። መጀመሪያ እውነት ለመናገር ይሄን እድል ተሰጥቶኝ እዚህ በመቀበሌ በጣም ደስ ብሎኛል። ምክንያቱም ብዙ ነገር ስላለፈ ብዙ ስለተወራ ስለተሰማ ማለት ነው። እኔ በአሁን ሰዓት እንጀራ ከራሴ ነው ማመጣው፣ ማለት ራሴ ነው ማመርተው፣ ከሌላ አምራች አይደለም ማመጣው። የዛሬ 2 ዓመት የጀመርኩ አካባቢ ነው ከሰዎች ላይ መቀበለው የነበረው እንጀራ። አሁን ይህንን 3 ዓመት ግን ከራሴ ነው ማመርተው፣ ማለት ቤት ተከራይቼ እንደ ጻፍኩትም ያኔ ግርግሩ እንደተጀመረ ጎተራ አካባቢ ነው እንጀራውን የምናመርተው፣ እዛ ነው የሚመረተው። በትንሹ ከስቶኮም በየወሩ እየተመላለስኩኝ ራሴ እዛ ቆሜ ማሰራው ነገር ነው። በደንብ በሙሉ ልቤ ለተጠቃሚዎቹ ማለት ለእንጀራ ለኔ እንጀራ ተጠቃሚዎች በሙሉ መናገር እችላለሁኝ። ይህ እንጀራ እንግዲህ በኔ እጅ 6 ዓመት ተበልቷል። እግዚአብሔር ይመስገን እስካሁን ድረስ የታመመም ወይም የሞተም ሰው አልሰማሁም ወይ ተከስቼ አላውቅም። ልጆች ይበላሉ፣ እርጉዞች ይበላሉ፣ ትንሽ ትልቅ ሁሉም ሰው እንግዲህ የኔ ተጠቃሚዎች 6 ዓመት ያህል በልተዋል። ከዚህ ከ6 ዓመት ውስጥ እንዳልኩ 3 ዓመቱን በራሴ አምርቼ ነው ያመጣሁት። ኢቭን ወፍጮ ወፍጮ ቤቱን የኔ አይደለም ግን ከራሳችን ነው ምንለው እዛ ነው የሚፈጨው እዛ ነው የሚበጠረው እዛ ነው የሚዘጋጀው በንጽህና በጥሩ ጤፍ አለ ከሚባሉት ቦታዎች እየተሯሯጥን አዘጋጅተን እናመጣው እህል ስለሆነ አሁን ምን ይምድነው ምለው 100% የጤፍ እንጀራ ነው አም ሶሪ በጣም ለህቴ አሁን ለደወለችው ጭንቀት ውስጥና ሐሳብ ውስጥ ስላስገባት በጣም ነው ማዝነው እውነቴን ነው ምለው ግን አሁን ምላት ምንድነው ንጹህ የጤፍ እንጀራ ነው እኔ ማመጣው ኢትዮጵያ ቦታውን በጣም የታወቀ ነው ብዙ ሰዎች በርካቶች ስፔሻሊ ከስዊድን የሚመጡ እኔ ጋር መጣዋል አይተውታል ቤቱን ሰራተኞቹን እንዴት እንደምንስተ እንደምናስተዳድር እንደምንተዳደር በደንብ ብዙ ሰው ስቶኮም ሚኖር ሰው መጥቶ ጎብኝቷል አሁንም አመድ ላንተ ምላሃለው ለሌሎችም ላዳማጭም በጣም ክፍተ ነው እኔ በወር አንዴ ኢትዮጵያ መላለሳለሁ ብዙ ሰዎችም ያቃሉ ማስረጃ ማለኝ እራሴ ይሄድኩኝ እየተከታተልኩኝ ነው መሳራዊን ስራ ማንንም ሰው በጣም በጣም በደስተኝነት ዌልካም ነው መምጣት ይችላል ኢቭን ከቤት ይሆኜ ነው መሳራው ብዙ ካስተመሮቼ ቤቴን ያቆታል ይመጣሉ ይጠይቁኛል ለብዙ ነገር ሬዲ ነኝ እኔ ለመመለስ ለእንጀራው በጣም በጣም ምለፋበትና ምደክምበት ስራ ነውና ይሄንን ስራ 3 አመት 4 አመት ሰራው ብዬ አልተወው
እንዴ ቆይኝና ሁለት መስመር ላይ ያሉ ሰዎች አሉ አንቺ መስመር ላይ ቆይኝናት
እሺ
መስመር ላይ ቆይኝ እሺ አድማጭን ሁለቱን በየተራ ለቀቃቸው መርሶ
እሺ
ኦኬ የአድማጭ ይከተሉ
ማንኛችን እንግባ
አሁን የሚናገሩ ሰውዬ ይከተሉ ያኛው ገና አለቀቁት ሃሎ
ምን ሃሎ ምንድነው ይሄ እንጀራ ጉዳይ በጣም ብዙ አነጋጋሪ ጉዳይ ነው ማለት ኢትዮጵያ ላይ ምን አየው እዚህ ነው በቪዲዮ ምን አየው ማለት ነው እኔ አንድ ሞክር ያለው የሞከርኩት ጥሩ ነበር እንደ እንትን አይደለም ግን አሁን ብዙ ጊዜ የኔ ንጹህ ነው የኔ ንጹህ አይደለም አይደለም እኔ እንደውም አንዳንዴ በምን መልኩ ተሻሽሎልን ይሄንን ህዝብ ልናገለግለው እንችላለን በሚለው ላይ ቴናም ስላለች ሌሎችም ስላሉ መናገር እንፈልጋለን ይሄንን ህዝብ በምን መልኩ የተሻለ ነገር ልንሰጠው እንችላለን ብለው ማሰብ ትርፉ ላይ ነው ብዙ ነገር ያሳውቃል ትንሽ እንጀራ ነው ፕላስ ምን ያህል ብር እንደሚወስዱና ቆአለን ጥራትም የለው አሁን ወጥቶ አይን እንጀራ ምናምን ከማለት ይሄንን ህዝብ ጥራት ያለው እንጀራ ለአውሮፓም ሆነ ለአሜሪካ እንዴ ለናቀርብ ምን እናሻሸል ይሄንን ሐሳብ ብትወስዱ ነው የሚሻለው ይሄንን ለማለት ነው
አመጣሽ
እና መሰግናለን አድማጭ ሁለተኛው አድማጭ ይከተሉ
እሺ እኔ ነኝ ተረኛ ነኝ
አዎ ተረኛ
ኦኬ ባመሰግናለሁ ለተሰጠኝ እድል አሁን ለተናገሩት አስመጪዎችም ከስተመር ላይ ነው ፎከስ ማድረግ ያለባቸው ይሄን ማለት ኢትዮጵያ ውስጥ የሚታወቀው ጤፍ ማለት ጤፍ ነው እንግዲህ ጤፍ ነጭ ጤፍ አለ ጥቁር ጤፍ አለ ማኛ ጤፍ አለ ከነዚህ ከሶስቱ ውስጥ እነሱ የሚያቀርቡት ኢንግሪዲየንትስ ወረቀቱ ላይ የሚጽፉት ቶታሊ ኮምፕሊትሊ የተለያየ ኢንፎርሜሽን ነው የሚያቀርቡት አን ይሄ ትልቅ ወንጀል ነው ያስጠይቃቸዋል ቶታሊ እነሱ የሚሉት ነጭ እንጀራ እናቀርባለን ነው የሚሉት የጤፍ እንጀራ ሶኮል የጤፍ እንጀራ የጤፍ እንጀራ አይደለም የሚያቀርቡት አንድ ሁለተኛ የሚጨመሩበት ሜደል ምን አይነት ሜደል ነው? ጤፍ ውስጥ የሚገባ ውሃ ጤፍ ዱቄትና እርሾ ነው ዳትስ ኢት ኦል ኢትዮጵያንስ የሚያቀው ይሄንን ነው ለምንድነው የነሱ እንጀራ የማይሻግጥበት ምክንያት ምንድነው ኮምፕሌኒንግ ሳይሆን ኳሊቲውን አስተካክለው ማቅረብ እንዴት ነው የሚችሉት this is the critical የሆነው ጥያቄ ይሄ ነው ማስተካከል አለባቸው ይሄ ክሪቲኩ የመጣው ለምንድን ነው ከቤታችን እንጀራ የሚለየው የንግዱ እንጀራ ለምን why all እነዚህ ማሰብ ያለባቸው ልጆች እየበሉ ነው ያሉት እንደሚከቱትን ሜደል በትክክል ማስተዋወቅ አለባቸው ይሄ ingredients የሚጽፉት ingredients totally wrong የሆነ ingredients ነው የሚጽፉት ይሄንን እንዴት አድርገው
እናሰግናለን አድማጭ ገብቶናል
ኦኬና እንዳለሽ መስመር ላይ ባለሙሉ ተስፋ ነኝ
አለሁኛ ማለት አለሁኝ
ሩት አስተሳሰቦች ውስጥ ሁለቱን ልውሰድ አንደኛው ከስተመር ላይ ፎከስ አድርጉ እንዴት እንደምታሻሽሉ ይሄ ምክር ነው እንዴት እንደምታሻሽሉ ሌላው ደግሞ ጥያቄ ምናልባት እኔ አሁንም የምናገረው ቲና መናገር የምትችለው እሷ ስለምታመጣው እንጀራ ነው። ሌሎቹም እንደዚሁ ስለራሳቸው ነው። እና ያንቺ ይሻግታል ሌላም ሰው አለ ኦኬ ይለቃለሁ ያንን ከሱ አሁን ሌላም ማድማጫ አለ ከዛ በኋላ አሁን ያነሳውትን ፎከስ እንድታደርጉ ኢንግሪዲየንሱን ደግሞ በትክክል እንድትጽፉ የሚለውንና በተለይ ተመጋቢው ላይ ፎከስ እንድታደርጉ የሚለውን ከኚህ ሰውዬ በኋላ ተመልሻለሁ ወይንም እኚህ ሴትዮዋ ማን ነው እሺ አሁን ከሚናገሩት በኋላ ቲላ ተመልሻለሽ የቀረቡትን ጥያቄዎች ተመልክተሽ ቀጥል
አድማጭ ቀጥሉ
እሺ ስለያለ
አዎ ይቀጥሉዋ
ኦኬ እሺ 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 እግዚአብሔር እንዳለ ባላለው እኔ እንኳን ስለንጀራው አስተያየት ለመስጠት ሳይሆን ስለሚደረገው ውይይት መሆን ያለበትን እንትን ለመጠቆም ነው። አንደኛ ልክኛ እዚህ ስቶኮልም ወይ ደግሞ ስዊድን ያለ ችግር አድርገን ነው የምናወራው። በዛ አይነት መልክ አይደለም። ሁለተኛ እነዚህ አስመጪና ላኪዎችን ወይ ደግሞ የሚያከፋፍሉት ሊፈቱት የሚችሉት ችግር አይደለም። አሁን እንደ ሚዲያ ይሄ ስለማለት ያለበት ምንድን ነው? ይሄ ችግር በአገር ደረጃም አለ። አሁን ከአንድ ሳምንት በፊት ኢትዮጵያ ውስጥም ብዙዎቹን እንጀራ ሰጥተው የሚሰጡ ታስረዋል የሚል ወሬ ሰምተን ነበር። ያለው ችግሩ የዚህ ብቻ አይደለም፣ ጠቅላላው በአገሩ ነው ያለ። ስለዚህ አሁን እናንተ እንደዚህ በምታቀርቡበት ጊዜ ውይይት እንዲደረግ በምከፍቱበት ጊዜ ጉዳዩን የሚያውቁ ጉዳዩን የሚመለከታቸው መሆን ነበረበት። አሁን የኢትዮጵያ ውስጥ ለዚህ ኃላፊነት ያላቸው አሉ። እነሱን ፈልጎ ኮንታክት አድርጎ እነሱን ኢንተርቪው ማድረግ ችግሩስ ምን ያህል ነው፣ ለምንድን ነው እንዲሆነ፣ እንዴት ሲፈታል የምለው ጥሩ አስተሳሰብ እንዲኖራት። ሁለተኛ ደግሞ እዚህ ያለን ይሄ በአንድ ፕሮፌሽን የሚፈታ የሚመለስ ጥያቄ ነው። ኬሚስት የሆኑ ጉዳዩን የሚያውቁ ምርመራ ሊያደርጉ የሚችሉ መጠየቅ ነው ካሉ ጠይቆ ስማቸውን ይስጡና ይህን ስራ ሰርተው አንድ አይነት ትምህርታዊ የሆነ ሪፖርት እንዲያቀርቡ መጠየቅ ነው። በዚህ አይነት መልክ ከሄደ ነው ሶልቭ ይደረጋል። አሁን ግን ወሬ በወሬ ላይ ነው ወይ ደግሞ የሚመስለን አሁን ከዚህ መታደስ እንደምታደርገው ሰዎች ሄዶ ያሉ ምናምን የሚለው እንደሱ አይነቱ ችግር አይደለም። ትልቅ ችግር ነው በእንትን ደረጃ በኢትዮጵያ ደረጃ ያለ ነው። እና ለወደፊቱ በዚህ አይነት መልክ አስይዛችሁ ምታዊ የሆነ ሰው ምረዳ እንዲል ማድረግ ይቻላል። ሌላው ስዊድንን በሚመለከት በጣም ቀላል ነው። ምክንያቱም እዚህ ሀገር ስራ እንትኑ አለ። እነዚህ አይነቱን ነገሮች የሚቆጣጠሩ በተለይም የሚበላ ነገር የሚቆጣጠሩ እንትኖች ኃይሎች አሉ። እሱን ኮንታክት አድርጎ የእኛ የዚህ እንትኑ ሳምፕል ሊኮ ሊሆን ይችላል ወይ ደግሞ ሄዶን አድርጎ ሊሆን ይችላል እዚህ ቁጥጥር እንዲደረግ ማድረግ ይቻላል። ምክንያቱም ህጎች አሉ ዲክሌር መደረግ አለበት። እዛ ውስጥ ያለው ነገር ሁሉ መጻፍ አለበት። አሻዋን በጨመሩበት አሻዋ አለበት ብሎ መጻፍ አለባቸው። እንትኑ ነው የሚሸጡት። ስለዚህ በዚህ አይነት መልክ እንድንወያይና እንድፈታ ሀሳብ ለመስጠት ነው። አመሰግናለሁ።
አቶ እንዳለ እጅግ በጣም እናመሰግናለን። መልካም ማሳብ ነው። ግን ምናልባት ይሄን ነገር ስላላማከርን አንተንም ሆነ ሌሎችን ስላላማከርን ሊሆን ይችላል እንጂ አንተ የምትለውን በሙሉ በጭንቅላታችን ብቻ ሳይሆን በጠቅላላው በአሰራሩ ደረጃ ይዘነዋል። አንደኛ እኛ ይሄን ነገር የጀመርነው ዛሬ የጀመርነው ችግሩ ምን ያህል ሰፊ ነው የሚለውን ከህብረተሰቡ ለመስማት ነው። በምንድነው እሱ በሶሻል ሚዲያዎች ካየነው ውጪ እውነት ይሄ ነገር ችግር አለው የሚለውን ለመስማትና ህዝቡ ሐሳቡን እንዲሰጥ ለማድረግ ነው። አንድ ከዛ በኋላ እኛ ሶሉሽኑ እኛ እንደማንሰጠውና ቀላል እንዳንሆነ እናውቃለን። ለዚህም ደግሞ ይሄ ችሎታ ያላቸውን እንደምናነጋግር ፕሮሰሱን ጀምረናል። ሁለት ሶስተኛ የስዊድንን ባለስልጣን በተመለከተ የበርከት አለ በርካ አለ እሱን ኮንታክት አድርገን ጀምረናል ፕሮሰሱን። ገንዘብ የሚያስከፍሉ አሉ። እነሱን ነገሮች ሬዲዮኑ እየተወያየ ነውና ያልካቸውን በሙሉ ስራ ላይ ለመዋል በእንትን ላይ ነን፣ በፕሮሰስ ላይ ነን። አሁን ግን ያደረግነው ይሄን ወሬ ምናምን ለእንትን ለማለት ሳይሆን ሬዲዮኑ ይሄ ነገር ምን ያህል በህዝብ ህብረተሰብ ውስጥ ችግሩ አለ የሚለውን በቀጥታ ለመስማት ነውና ሐሳቡ ትክክል ነው yes ግን እኛም በዛ መንገድ ነው የምንሄደው የምንጓዘውም ለዚህ ነው ይሄ ነው ለማለት የምፈልገው ሌላ መስመር ላይ ሰው አለ
ሌላ መስመር ላይ ሰው የለም ግን ቢኒያም እንትለዋለን
አዎ አሁን የነበሩት አድማጭ ባሉት ላይም የተወሰነ ነገር መጨመር ፈልገው ያው በዚህ ሀገር ላይ ስላተኮርን የዚህን ሀገር ቀጥታ አቅራቢዎቹንም ለመናገር ተመጋቢውን ሳይሆን የብሮድካስት እንትናችን ኢትዮጵያ እንዲሰሙን የኢትዮጵያ ሌሎች አማራጮች አሉና ይሄን ያደረግነው እዚህ የሚያቀርብናቸው ሰዎች በዚህ ሀገር ላይ
የተመሰረተ
ነው ችግሩን እኛ ያው ሌላውን የአውሮፓ የጀርመንን ችግር አይደለም ልናቀርብ የሚፈልገው ስፔሲፊካሊ ስቶክሆልም ላይ ወይም ስዊድን ላይ ያለውን ችግር እንዲያውም ስቶክሆልም ላይ ማለት ይችላል ስዊድን ላይ ለማቅረብ አንችልም እነሱ የተለያዩ ቦታዎች ላይ መረጃውን ለማግኘትም እንችላለን አክቹአሊ ግን አሁን እስቲ ፍሮም ዘ ቦተም ላይ ከዚህ ካለው ከመሰረታዊ የሚባሉትን እንግዲህ አጥራቢም ማለት ነው
የሚደረገው ከስቶክሆልም ስለሆነ
እስቲ እዚህ ጋር ያለው ከተን ወደ ሌላውም መሄድ እንችላለን ኖርማሊ
እና anyway one ነው ቆም ነገሩ እኛ ችግሩ ምን ያህል በህብረተሰብ ውስጥ የሰፋ መሆኑ ወይም የገባ መሆኑ ለማወቅና ከዛ ተነስተን እርምጃዎቹን ለመውሰድ ነው እንዳለው ወንድማችን እንዳለው እንደ ፕሮሰሶቹን ጀምረናል አቅራቢዎቹም ደግሞ በእነሱ በኩል የሚያቆጥን ይነግሩናል
ኤግዛክትሊ
ምን ያህል እንግዲህ ዋሹን አልዋሹን ከዛ እኛ ራሳችን እንትን እናረጋለን ግን እስቲ
እንስማ ቲናለቻ አሁን እኔም ቲናን ለመጠየቅ ነበር
ኦኬ
እንጀራውን በምታስመጡበት ጊዜ እንዴት ነው የዚህ ሀገር ሚሊየ በርከት ነው ምናውን ይሄን እንደሚያረጉት እነሱ የብዙ ጊዜ ኮንትን በምን ያርክ ኮንትሮል ያረጋቸዋል ወይስ በየጊዜው ነው ወይስ እንዴት ነው ያን ፕሮሰስ ብትነግሪን አሰከናለን ቲናይ
እሺ እሺ መርሶዬ ሊፍስ ሜደር ማርኬት አሉ እዛ መጀመሪያ ተመዝግበህ ነው መጀመሪያ ነገር እህል የሚበላ ነገር ወደ ስዊድን ለማስገባት የምትችለው ሁሉም ሰው እንጀራም ሆነ ምንም ሆነ የፈለከው ነገር ብታስገባ ሊፍስ ሜደር ማርኬት ተመዝግበህ ተመርምረህ ነው የምታልፈው ያ ምርመራ ደግሞ እነሱ ኤኒ ታይም በፈለጉበት ሰዓት መተው ነው የሚመረምሩ በትንሹ በአመት 3 4 ይመጣሉ በየሱቁ ደግሞ በተወሰነ ጊዜ ይዞራሉ ያንን ወረቀት ይዘን ነው መስራው ኦፍ ኮርስ እንጀራው በደንብ ተመርምሮ ነው የሚገባው ወደዚህ ያንን በደንብ መናገር ቻለው አህመድም እንዳልከው ሄዳችሁ እዛ ድረስ መጠየቅም ስለ እንጀራውም ወስዳችሁ ማስመርመርም በጣም በግልጽ የሚቻል ነገር ነው ስዊድን ውስጥ ሊፍስ ሜደር ማርኬት ደውላችሁ እንጀራውን ይዛችሁ ሄዳችሁ መመርመር ትችላላችሁ እዛ ደግሞ እንደተመዘገበም ሬዳን አሁን በስልክም ደውለህ ማወቅ ትችላለህ ምንም ችግር የለውም ኢትዮጵያም ሰውየው እንደተናገሩት ኢትዮጵያም ተመርምሮ ነው የሚወጣው እንጀራው እንግዲህ በጣም አንድ ቦታ አይደለም ኢትዮጵያ እንደውም አራት አምስት ቦታ ነው ይሄ የምርመራ ወረቀት ወስደን በአመት አራት አምስቴ እየተመረመረን ቼክ እየተደረገን እንሰራው ማለት ነው ከዛ በተረፈ ደግሞ አህመድም እንዳልከው እኔ ስለሌላ ሁሉ መናገር አልችልም እኔ ያልኩት ምንድነው የራሴን ስራ ነው የራሴን ስራ ደግሞ ምን ያህል እንደምሰራውና ምን ያህል ንጹህ ጤፍ ይዤ እንደምመጣ አቀዋለሁ ከዚህ በተረፈ እንግዲህ እምነት የፈለገም ሰው እንዳልነው ሊፍስ ሜደር ማርኬት ሄዶ ማስመርመርም መጠየቅም እንጀራውን ይዛችሁ መቀረብም ትችላላችሁ ያ በጣም ከሚያስደስተኝ ነገር አንዱ እሱ ነው ለኔ እና ምርመራ ኦፍ ኮርስ አለብን መርሶዬ አለ
እና አንድ ጥያቄ አለኝ እኔም አድማጮቹ ሲናገሩ በተጨማሪ ፎከስ ብታረጉ ለምንድነው ኩንዳችሁ ላይ ከስተመራችሁ ላይ ለምሳሌ እንጀራው ስስ ነው ያለው ስስ ነው ትንሽ
እንጀራ ይሳሳል
ዋጋ ወነዚህ ብቻ በአጠቃላይ የከስተመሩን ኢንተረስትስ ትከታተላላችሁ ወይ ለከስተመሩ ጥሩ የሆኑ ነገሮችን በየጊዜው ያሻሻላችሁ ለማቅረብ የሚለውን
አንድ አድማጭም ስላለን እንደ እሱን ሰማን እግረ መንገድሽን ብትመልሽልን
በጣም እናመሰግናለን በነገራችን ላይ ቲና
ይሄን ችግር የለም እኔ በጣም ደስ ብሎኛል
በጣም ነው የሰጠሽ ኢንፎርሜሽን በቂ ነው ጥሩ ነው
እኔም በጣም ነው ማመሰግነው
አድማጭ ይቀጥሉ
እሺ ተነስተልኝ በቅም ያመሰግናለሁ ይሄ በጣም አስፈላጊ ነገር ነው ማሬዶ ነው እንደ ቁም ነገር ወስዶ ዲስ ለዲስከሽን ማብቃቱ በጣም ነው የወደድነው በቅድሚያ እናመሰግናለን ከዛው ያው የጀራ ጉዳይ በጣም ብዙ እንዳነጋገረ ስለምናቅ ስለዚህ ባለፉት ግዚያቶች ውስጥ ለምሳሌ ማን ነው ያራዳ ባለቤት ባለፈው ያስቀመጠው ነገር ነበር እንጀራው አበበች ጎበና ድርጅት እንደሚጋገርና ከዛ እንደሚወጣ እንደዚህ አይነት ነገሮች ማለት ለራሳቸው ማስረጃ ሊሆኑ የሚችሉ ነገሮችን ወደ ህብረተሰቡ ማምጣት አለባቸው ይያስባሉ። ከዛ ያ ነገር ትክክለኛ መረጃ መሆኑን ማለመሩን እኛ ማጣራት እንችላለን።
እነሱ
እንደዚህ እንዳበበች ጎበና አይነት ትላልቅ ድርጅቶች ውስጥ ተጋግዙ ሲወጣ ወይም እዛ ያንን ኢንፎርሜሽን ማግኘት ብዙ አይከብደንም። የምንፈልገው ነገር ምንድነው? ትክክለኛ እንጀራ መሆኑን እናንተ በምትናገሩት ብቻ ሳይሆን እንደ ቤቪስ ሊሆኑ የሚችሉ ነገሮችን ወደፊት ማምጣት አለባችሁ። ማሳያችሁ እንዲህ ነው የምንሰራው እንዲህ ነው የምናሰራው የሚለውን ንግግሩ ብቻ ሊያስተማምነን አይችልም። ሁለት ነገሮች አሉ። አንደኛው ለምሳሌ አሁን ሰጋቱን ሌላ ነገር እየቀላቀሉ የሚጋግሩ ሰዎች ተይዘዋል ኢትዮጵያ ውስጥ። ያ ነገር የተደረገ ነገር ለመሆኑ ምንም ጥያቄ የለውም። እንደዛ አይነት ነገሮች ወደዚህ ሀገር አይመጡም ብሎ ማመን ባይቻልም እምነት እንዲኖረን ግን ሁሉም ሰዎች የሚሰሩት እንዲህ ነው ብሎ ለማለት ስለማይቻል ማስረጃችሁ ወደፊት አምጡ። እንዲህ ነው የምናሰራው፣ ይሄን ነገሮች ነው የምናደርገው የሚሉትን ነገሮች የገንዘቡ ወይንም ደግሞ የዚህ የመቅጠሩ የመወፈሩ ጉዳይ ሳይሆን መጀመሪያ የጤንነት ጉዳይ መቅደም አለበት ብዬ አስባለሁ። ያንን ካደረጋችሁ እኛ በየራሳችን መንገድ ምክንያቱም እንጀራው ኢትዮጵያ ውስጥ ስለሚጋገር እዛም ሀገር ደግሞ ሊያጣሩልን የሚችሉ ሰዎች ስላሉ እራሳችን እንኳ ባንድሆን በቤተሰብ ያ ነገር መሆን አለመሆኑን ማጣራት እንችላለን ማለት ነው። እና ያንን ቤዚስ ነው እንድታቀርቡ እኔ ሀሳብ መስጠት የፈለጉት። ከዛውጭ ግን ይሄ በውሃ ፈትፍቱ የተበላሸ እና ያልተበላሸ ነው ብሎ ለማለት በጣም አስቸጋሪ ነገር ነው።
እናመሰግናለን አድማጭ ጊዜ ጊዜ ለመቆጠብ ለእሷ ቲና ቀጤ።
እሺ ይሄ ለአሁን የተናገረው ወንድሜ በጣም ትክክል ነው፣ እውነቱን ነው። አህመድ ኢንተርቪው እንደዚህ እናረጋለን እሁድ ብሎ ሲለኝ እንደውም እኔ በአካል መቀርብ መስሎኝ ወረቀቶቼን በሙሉ በእውነት ነግሬዋለሁ ለአህመድ አዘጋጅቼ ይዤ መጥቼ ነበር። ያ ደግሞ የተናገረው በጣም ትክክል ነው። ያ አስፈላጊ የሆነው ነገር ሰውን የሚያረጋጋና ሰውን የሚያሳምን ከሆነ እኛም ይዘን እንቀርባለን። እኔ ኤኒ ታይም በደወላችሁልኝ ሰዓት በፈልጋችሁልኝ ሰዓት በፈልጋችሁኝ ሰዓት ወረቀቴንም ቦታዬንም ያ ወረቀቶች ከየት ከኢትዮጵያ ተነስተው ስዊድን እስካለንበት ድረስ የተሰራውን ወረቀትና እነማን እንጀራውን እንደሚከታተሉ ማስረዳት ይችላልሁ። ያ ቢሆን በጣም ደስ ይለኛል ለኔም ለካስተመሮቼ። እውነቱን ነው እንደዚህ በአፍ ስለተናገረን ወይን እየተመላለስኩ ነው ምናምን እያልኩ ስላልኩኝ ብዙ አሳማኝ ላይሆን ይችላል። ስለዚህ አሁን ይሄ ወንድሜ የተናገረው ነገር በጣም ጥሩ ሐሳብ ነው፣ በጣም ጥሩ ነው። እኔ መተባበር እፈልጋለሁኝ፣ ማገዝ እፈልጋለሁኝ እስከመጨረሻው ድረስ ለሰው ጥሩ ስሜት እንዲሰማው፣ ሰው ጥሩ ተሰምቶት እንዲበላ፣ ንጹህ ጤፍ እንደሆነ እንዲያቅ የምትፈልጉትን ነገር ለማድረግ እኔ በጣም ዝግጁ ነኝ። እመጣለሁ፣ እገኛለሁ፣ እተባበራለሁ። ኢትዮጵያም እዚህ ሰው ቢረበሽ አው ሰው ቢረበሽ ሰው ቢጨነቅ በጣም ነው የሚገባኝ። እኔ ልክ አሁን ወንድማችን እንዳለው ኢትዮጵያ ብዙ ነገር ይሄዳል፣ ብዙ ነገር ይደረጋል። ግን በጣም ብዙ ነገር ደግሞ ለውሸት እሱም እንዳለው ያንን ለማረጋጋት ይሄ ሰው በጣም ትክክለኛ ነገር ነው የተናገረልኝ፣ ትክክለኛውን ነገር ነው ያለው። እና እናንተም እንዳላችሁት ቃል እንደሰጣችሁት እስከመጨረሻ ድረስ እንሄዳለን ብላችኋል። ያንን አብረን ሆነን እኛም ሆነን ሌሎቹ እንጀራ አስመጪዎችም ሆነን ተባብረን ይሄን ነገር አስተካክለን ካስተመሮቻችንን ደንበኞቻችንን ልጆቻቸውን የሚያበሉትን እንዳልኩ እርጉዝም ትልቅም ትንሽም ሁሉም ሰው የሚበላው እንጀራ የሀገራችን ስም እንደተባለው የኢትዮጵያ ስም እንዳይጠፋም ተባብረን ይሄን ነገር ማድረግ አለብን።
ለኮስተሞችሽ እንትን የመሻሻል ምናምን አንዳንድ ስለሱ ለጠየቀውን ጥያቄ ስለሱ
እሺ እናሻሽላለን። እኔ ብዙ ኮንታክት ነው ያለኝ ከካስተመሮቼ ጋር፣ በጣም ጥሩ ኮንታክት ነው ያለኝ። እኔ ራሴም ወጥቼ እንጀራ አድላለሁኝ፣ በጣም ብዙ ጊዜ ብዙ ካስተመሮቼን አገኛለሁኝ። ስልኬ 24 ሰዓት ክፍት ነው፣ የጥያቄያቸውን መልስ መልሳለሁ። እኔ የመሰለኝ እንግዲህ እስከዛሬ ከካስተመሮቼ ጋር ጥሩ ኮንታክትና መልካም ግንኙነት ያለኝ የመሰለኝ፣ ግን እዚህ ላይም ካጎደልኩኝም እንዳልኩ መኖሪያም አድራሻም ስልኬም አለ። እዚህም ኢትዮጵያም መተባበር ፈልጋለሁኝ፣ አብሬ መስራት ፈልጋለሁኝ፣ ለካስተመሮቼ ማሰብም ፈልጋለሁኝ። ኦፍ ኮርስ እናስ ደስተኛ ነኝ። ያው እንዳያ የተባለውን ነገር ለማድረግ ዝግጁ ነኝ።
ቲና እጅግ በጣም እናመሰግናለን። አንቺም ራስሽ እንዳልሽው እንደተረዳሽውም ይሄ ነገር ምን ቀጥልበት ስለሆነ ወደፊትም ተባብራለሁ ብለሻል።
ምንም ችግር የለም
ተስፋንን ይሄ ለህዝቡም ላንቺም ለሚያስመጡትም ለሁሉም ጠቃሚ ስለሆነ በጋራ ይሄን ነገር እስከመጨረሻው እንሄድበታለን። እንዳልኩት ሬዲዮኑም በራሱ ይሄንን ፕሮሰስ ጀምሯል ከሊፕስ ሜደልስ በርከት ጋራ። ውጤቱን ደግሞ እንግዲህ እንዳለቀልን እናቀርባለን። ያለውን ሁኔታ ወደፊት ለአድማጮቻችን በሰፊው ይዘን እንቀርባለን። ተባለው ኢትዮጵያ ውስጥ ይሄ ችግር አለ፣ ግን የኢትዮጵያን ችግር እዚህኛ ልንፈታው ምን ይችላል አይደለም። የኛም ደግሞ ስፔክትራችን እዛ አይደለም፣ እዚህ አካባቢ ያለውን ነው። እሱን ካሸነፍን እሱን በትክክል እንዲሆን ካደረግን ለኛ ድል ነው፣ እዚህ ያለውን ህዝብ ጥቅም ለመጠበቅ። ለማንኛውም ቲና በድጋሚ እጅግ አመሰግናለሁ። ሌሎችም ደግሞ በሚቀጥሉት ሳምንታቶች ይሄንን ጉዳይ በተመለከተ ይዘን ለመቅረብ እንሞክራለን። አመሰግናለሁ በድጋሚ።
እኔም በጣም አመሰግናችኋለሁ። ሃሎ
ያ ሃሎ ይቀጥሉ።
ተመስልኝ መሰረት ነኝ። ይቅርታ አቋረጥኩ።
አይ ቀጥ ይቀጥል።
ቀደም አቶ አህመድ ስለተናገረው ነገር አጭሩ ልናገር ብቻ ነው። እኔ ልናገር ለህብረተሰቡ ልናገር የፈለኩት ኤግ ዶኔሽን የእንቁላል ልገሳን በተመለከተ ስዊድን ውስጥ በጣም እጥረት አለ። ያው እኔ የማህፀን ሐኪም ስለሆንኩ ከዚህ መውለድ ከማይችሉት ሰዎች ጋር ብዙ ግንኙነት አለኝ። ከሁድኛ ሆስፒታል ጋር ደግሞ ከዚህ በፊትም እንደዚሁ አናውንስ በብዙ ቦታ ብጌላቸው ብዙ እንቁላል አግኝተው ስለነበረ አሁንም እንድነግር ለህዝቡ እንዳስታውቅላቸው ስላሉኝ በዚህ ቁጥር በ0858581432 በመደወል የኔንም ስም ማንሳት ትችላላችሁ። ኢንፎርሜሽኑን ከየት እንዳገኛችሁ የእንቁላል ልገሳ እንደሚደረግ እንቁላል በምትለግሱበት ጊዜ በተለይ መውለድ የማትችሉ ሰዎች ሌላ ለጋሽ ሰው ካመጣችሁ እናንተ በሰልፉ ቀደም ትላላችሁ። ሌሎችም ህጎችም ስለ እንቁላል ልገሳ ስላጠቃላይ የሚካሄደው የምርመራ ጉዳይ እንወያያለን ካላችሁ ተዘጋጅቼ በደንብ ነግራችኋለሁ ህጎቹን ምን መደረግ እንዳለባቸው። እኔ ይገባኛል በደንብ ህጉ እንደማይታወቅ ያንዳንዶቹ ፔሸንቶች ሳገኝ ምክንያቶቹ ስነግራቸው በጣም ሃ ይላሉና ይሄንን መናገር ይቻላል። ይሄንን ቁጥር ግን ደውላችሁ ብዙ ኢንፎርሜሽን ማግኘት ትችላላችሁ። የራሳችሁንም እንቁላል አሁን ልጅ መውለድ ገና ሬዲ አይደለሁም ካላችሁ የማስቀመጥ ፍሪዝ ውስጥ
እድሎች ሁሉ አሉ። እነሱንም እድሎች ምን እንደሆኑ ይሄ ዓለም በጣም ወደ መጥፎ ወደ ደግም እየሄደ ነው። እኛም ሰቅላለን የተወለደው አሁንኛ ምን ተነቀቀው ለእንቁላሉ ገና ሆዳችን ውስጥ ላለው ኤምብሪዮ ሊወለድ ወደ ሰው አዳፕት ማድረግ ይችላል። አሁን የተደባለቀ ኤምብሪዮንም አዳፕት ማድረግ ይቻላል። እና ብዙ እንዲህ አይነት ነገሮች አሉና ቀድም ያሳፍረይ ነበር ይሄን ልናገር ስል ግን ስለነዚህ ነው። ዋናው ነገር የቀድሞን ስልክ እንደገና ልድገመው 0858581432 ደውላችሁ ስለ እንቁላል ልገሳ እንድታገኙ ትችላላችሁ። ይሁን ነው ማለት
እና አመሰግናለሁ። አረ እንግዲህ በሚቀጥለው ሳምንት ወይም ወደፊት
አንድ ወደፊት በሚመቻችሁ ጊዜ
እንትን አርጋ ሰፋ እናረጋለን።
አዎ አመሰግናለሁ። ቀደም አህመድ የቀዶ ጥገና ሲባል አይ እሱ እንዳልሆነ ቶሎ ላድርም ብዬ ነው። ይቀጥታ ኦኬ አመሰግናለሁ። አይ አም ሬዲ ጊዜውን አሳውቁን አላሳውቅ። ኦኬ አመሰግናለሁ። ተናውንልኝ።
አሜን አሜን። እንግዲህ አህመድ
አድማጮቻችን እንግዲህ ፕሮግራማችን እንዲህ ያለ ሊጠናቀቅ አንድ 3 4 ደቂቃ ቀርቶታል አይደለም እንዴ ቢኒ?
በ50 አመት የጋብቻ ታሪክ እንዲሁም የልጆች ምርቃት እንኳን አደረሳችሁ ብለን ስለንጀራ ማወያይተን ሌላም የሚጨርሻ ዶክተር መሰረት መልእክት ሰጥተው
ስለንቁላል
አዲስ አወላለድ
በሁለት ሰዓት ውስጥ በጣም ብዙ ነገር ነው ዛሬ ዳሰስ ነው። ማህበራዊ ብንለው የፕሮግራም አሪፍ ይመስለኛል። ከፍቅር እስከ እንጀራ እስከ እንቁላል ሙዚቃም ጋብዘናል መሰለኛል።
እንግዲህ እኔ ምን የተዘጋጀበት ከሆነ የሳምንቱ የምንድነው ሱ ልዩ ስለሆነ በልዩን ጨርሰው
አይ ባድ ልዩማ እንግዲህ ብዙ ሰምተናል። አሁን አድ የተዘጋጀ ነው
ፕሮግራም አለ። በጣም ጥሩ
ይመስለኛል። በጣም የፈለገ ነበር አንተ ጋብዘ።
ኦኬ
ቀደም እንደውም ራስ ነበር ያንተን አርግልን ባልከው ስለዚህ እሱን
የኔ የፈለግ በልበል
አንተው ብዬ ራስ ልትከለክለኝ
እስከ ሳምንት መልካም ሳምንት ውድ አድማጮቻችን። በሚቀጥለው ሳምንት ፕሮግራማችን ሌሎች ተመሳሳይ አርስቶችን የሀገራችንን ሁሉንም ነገር የሚነካ አርስቶችን እየፈለግን ከእናንተው ጋር መተን እንዋያለን። መልካም ሳምንት እስከ ሳምንት እንላችኋለን። እኔ አህመድ
ቢኒያም
እና ወንድማችን መርሶ
አሜን።
ስእለት የማይፈተው መልስ የማይመልሰው የሌለው ማርከሻ ስሙ ቢሆንብኝ የቃላቴ ቅኝቴ ክንፈር ማሞሻ የዜማ የዜማ ያሰቤ መነሻ መድረሻ መነሻ መድረሻ መነሻ ዓለሜ ነው ለኔ እሱማ ለኔ እሱማ የትፋሽ Lo pinyo